አድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አስተልኝ ውድ አድማጮቻችን፣ ይህ ከስቶኮም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። ኢትዮጵያን ወገኖቻችን በሙሉ እንኳን ለአድዋ ድል በሚቀጥለው ሳምንት ሐሙስ ለሚከበረው አድዋ 121ኛ የአድዋ ድል በሰላም በጤና አደረሳችሁ እያለን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ተስፋ በማድረግ በዛሬው ፕሮግራማችን የተለያዩ አርስቶችን የምንዳስስ ቢሆንም በአብዛኛው መብራቱ የምናተኩረው በአድዋ ድል ላይ ነው። ምንም እንኳን እኛ የነዚህ የጀግኖች አያት ቅድመ አያቶቻችን ልጅ ልጆች የነሱን ገድል ባንደግመውም እንኳን ገድላቸውን ገድላቸውን እያከበርን መኖር ይገባናል ብለን እናምናለን። ቢያንስ ሲሆን እየደገምን መኖር ነበር። ገድላቸውን እየደገምን ጀግንነታቸውን የልጅ ልጅ ልጆቻቸው ስለሆንን ያንን እያሳየን መኖር ነበረብን። ግን አሁን የሚታየው ምንድነው? በእነሱ የጀግንነት ሱሪ ስር እድሜ ልካችንን ታሪክ እያወራን መኖር ሆነ። ጭራሽ እንደውም አጥንት ደምና አጥንታቸውን ክስከው ደማቸውን አፍሰው ያቆዩትን አገራችንን እኛ የልጅ ልጆቻቸው ለመበታተን ጎንበስ ቀና እያለን ነው። በጣም የሚያሳዝን ነው። ለማንኛውም እንኳን ለ121ኛው የጥቁሮች ፋና የሆነው የአድዋ ድል በሰላም በጤና አደረሳችሁ እንላለን።
Singalachi singalachi singalachi
ውዳልማቶቻችን ከኛ ጋራ ይሄ የመጨረሻው የጧት ፕሮግራማችን ነው። በሚቀጥለው ሳምንት ከሰዓት በፈረንጆች አቆጣጠር ከ14 ሰዓት እስከ 16 ሰዓት ከ30 ቆየው ፕሮግራማችን የሚጀምር ሲሆን ዛሬ የመጨረሻው የሃፒ አወር ፕሮግራማችን ነው። እንግዲህ አድማጮቻችን ከ14 ሰዓት ጀምሮ በዛሬው ፕሮግራማችን የተለያዩ ጥያቄዎችን፣ ሙዚቃ ፍላጎታችሁን የሃፒ አወር ነው በአጠቃላይ እንድትሳተፉበት ለመጨረሻ ጊዜ እንጋብዛችኋለን። እንግዲህ ይህን ካልን በኋላ የዛሬው ፕሮግራማችን በተመለከተ ወደ መብራቱ ልወሰዳችሁ። መብራቱ ምን አለን?
አዎ እንግዲህ ዛሬ ፕሮግራማችን እንደመግቢያ ላይ አንተ እንደጠቃቀስከው የዛሬ 121 ዓመት አባቶች አያቶቻችን ትልቅ ገዘ በረከት ለኛ ለኢትዮጵያኖች የሰጡት ለአፍሪካኖችም ኩራት የሆነ ታሪክ አለን።
በጠቅላላው ለጥቁር ዘር
ያንን በተመለከተ የሬዲዮ ፕሮግራሙም ትልቁ ዓላማው ኢትዮጵያዊነትን ለኢትዮጵያ ማህበረሰብ መልካም ነገሮችን ያደረጉ ሰዎችን ማሰብ እንደመሆኑ መጠን አድዋን በተመለከተ አንድ አጠር ያለ ፕሮግራም አለን። እሱ ይቀርባል። እሱን ተከትሎ ደግሞ የሳምንታዊ የበረከት የውድ ጨዋታ ፕሮግራማችን ይቀጥላል። እንደ ሰዓታችን ሁኔታ ደግሞ አጠር ያለ ዲስከሽን ፕሮግራም ስላለ ሁኔታ አጠቃላይ አንዳንድ ነገሮች
ወቅታዊ ሁኔታዎችን
ያው ምን ጊዜው ነው ጊዜ ካለን ያናረጋለን። ያንን ተከትሎ ደግሞ ዜና ፕሮግራማችን ግሩም አለ። ቴክኒሻናችንና ዜና አቅራቢያችን ግሩም ጌታ አለ። ከዜና ቀጥሎ ደግሞ
ባለፈው ሳምንት ቃል በገባ ነው መሰረት የዚህ የድንበሩን ጉዳይና በተጨማሪም አድዋን ነካር ያደርጉልናል። የታሪክ ምሁሩ አቶ አገኘሁ ያለቻቸውን አጭር ጊዜ ተጠቅመው ነው ለነገሩ በጉዞ ላይ ናቸው ለስብሰባ የኢትዮጵያኖች ኮንፈረንስ ጀርመን። በቅርቡ ቪኦኤ ላይ ነበሩ። አሁን ጀርመን ትናንትና ለንደን ነበሩ። አጭር ጊዜ ለምነናቸው ፍቃደኛ ሆነው ዛሬ ከኛ ጋር ይቀርባሉ። ቃል በገባ ነው መሰረት ቃል የገቡት ወይም የተናገሩት ከሚጠፋ የወለዱት ይጥፋ ይባላል አይደለም። ኢትዮጵያ ድምፅ ሬዲዮ ባለፈው ሳምንት ቃል ገብቷል አድማጮቹ ይሄንን ፕሮግራም ዛሬ ከአምስት ሰዓት ከሩብ ፕራይም ጊዜያችን ነው ያም ከዜናው በኋላ ይዞላችሁ ይቀርባል ማለት ነው አይደለም።
ያው እንግዲህ የዛሬ ፕሮግራማችን ይህን ይመስላል። አድማጮቻችን አብረው እንዲቆዩ ግብዣችን ነው።
መልካም ቆይታ።
አሊያንም ጉዳይ ቅዳሜ ተግዙ እሁድ ተበራየ መስኮብረም ገረም ጣሊያንም ጉዳይ የዳኛውን ጉዞ የምትጠይቀኝ ፊትም አላለፈ ኋላም አይገኝም ያወራው ገበየው ምናሉ ተንታጉ ታፈሰ ምናሉ እነደጃች ጫጫ ምናሉ ተማምለው ነበር ከጦሩ ሲገቡ አልጋውን አቅንተው አድረዋ ላይ አደረ
ምኒልክ ተወልዶ ባነሳ ጋሻ ግብሩን ቁላል ነበር ይሄን ጊዜ አብሻ ገበየው ቢሞት ተካባልቻ መድፋ ገላባጭ ብቻ ለብቻ ያደዋ ስላሴን ጥላት አረክሰው ገበየው በሞቴ ግባና ቀድሰው
እንዴ ግሪሳ ያረፈው ልቤ ደሞ ተነሳ ፋኖ
ያደዋ ድል የኢትዮጵያ ብሔራዊ ክብር ማህተም የጥቁር ህዝቦች የነጻነት ተጋድሎ ቀንድል ነው። የመላው ዓለም ተፈጥሯዊ ግብርና ሰባይ ክብር የታደሰው በእውነትና በፍትህ ህልውናና ምላአት ላይ የተሰካ ትልቅ ጥርስ የተነቀለው በአድዋ የታላቅ ህዝቦች ታላቅ ድል ነው። ከአዲስ አበባ ወደ ሰሜን ኢትዮጵያ ስትሄድ 1666 ኪሎ ሜትር ርቀት ላይ ታላቁ ጦርነት የተደረገበትና ታላቁ ድል የተገኘበት ስፍራ አድዋ ከተማና የከተማው ግድም ገመገሞች ይገኛሉ። በኢትዮጵያውያን አቡሻሃር የካቲት 23 ቀን 1888 ዓመተ ምህረት ወይንም በአውሮፓውያን የዘመን አቆጣጠር ፌብሩዋሪ መጨረሻና መጋቢት መጀመሪያ ላይ 1896 ለጦርነቱ መነሻ የሆነውል የተፈጸመው በዚሁ ዘመን ከአዲስ አበባ በስተሰሜን 468 ኪሎ ሜትር ርቀት ግድም ከውጫሌ ከተማ ግርጌ ከአምባሰል ተራራ ስር ወሎ ውስጥ ንጉስ ይስማ የተባለ በሚጠራ ስፍራ ነው። ሸልዶ ተራራ ወይንም ሶሬዳ ተራራ፣ ማርያም ሸዊቶ፣ አዲተቡን ረቢ አርአር የኔ እግዚአብሔር አሳየኝ በመሰኘት የሚታወቁት እነዚህ የገመገሞችና ተራራማ ስፍራዎች ዋነኞቹ የጦር ግንባሮች ናቸው። በመቶ ሺህ የሚሰላ ኢትዮጵያ ገበሬ ሰራዊት ከአንድ ቀን ባልበለጠ ጊዜ ውስጥ የአውሮፓ ቅኝ ገዢ ወራሪዎችን ድባቅ ከመታና ረግጦ ካስወጣ በኋላ ከምሽቱ 4 ሰዓት ግድም የካቲት 23 ቀን የሀገራችንን ድንበርና ልዕልና የደፈሩ የአውሮፓ ኮሎኒያሊስት ወራሪዎችን እንድናሸነፍ ድል እንድናደርግ ስለረዳን እናመሰግናለን።
ያድዋን ስላሴ ጣሊያን አረከሰው ገበየው በሙቲ ግባና ቀድሰው አባታ አባይ ትረፍ ነገረኛ አዋሻኪ ሰው ይህንን መድፍ ከዚያ አቆራረጠው ባልቻ በመትረየስ 50ውን ሲገድል ገበየው በመድፉ ነጥሎ ሲጥል እቴጌ ጣይቱ እቴጌ ብርሃኗ ዳዊቷን ዝርግታ ስማአኒ ስትል ተማራኪው ባዙቅ ውሃ ውሃ ሲል ዳኛው ስጠው አለ 30 ብር የሚል
9000 ፈረሰኞችን ጨምሮ ከ100000 እስከ 120000 የሚገመት 1000 ኪሎ ሜትር በባዶ እግሩ የተጓዘ የኢትዮጵያ የገበሬ ሰራዊት በወታደራዊ አካዳሚ የሰለጠነውን የአውሮፓ ወራሪ ጦር የካቲት 23 ማለዳ 11 ሰዓት ግድም ገጥሞ ከረፋዱ 4 ሰዓት ላይ ማሸነፉን አረጋግጧል ይለናል የታሪክ ተመራማሪው ጆርጅ በክሌር። የአድዋ ጦርነትና ዳግማዊ አጼ ምኒልክ በተሰኘውና ዳኛው ኃይለ ሥላሴ ወደ አማርኛ በተረጎሙት መጽሐፍ ላይ የኢትዮጵያ ገበሬ ሰራዊት ፈረሱ ላይ ሆኖ የጋሻውን እምብርት መሬት ላይ ያጠቀሰ ጎራዴውን አየር ውስጥ እየቀዘፈ ባበደ መንፈስ በተቆጣና በቆረጠ መንፈስ በጀግንነት ተዋክቷል። ጦርነቱ በተጀመረ ከአምስት ሰዓት ባልበለጠ ጊዜ ውስጥ 56ቱም የኢጣሊያ መድፎች ሙሉ በሙሉ ተማርከዋል። የቅኝ ገዢውን ወራሪ ሰራዊት ከጀመሩት ጀነራል አልቤርቶኒ ሲማረክ የሥራይቱ ዋና አዛዥ ጀነራል ባራቴሪ ከጥቂት አጃቢዎቹና በሽንፈት ከተበታተኑት የኢጣሊያ ወታደሮች ጋር ሸሽቷል። በዚህ ድብልቅልቅ ባለ ውጊያ ከ56ቱ የኢጣሊያ መድፎች በተጨማሪ ብዙ ሺህ ቀላልና ከባድ መትረየሶች እንዲሁም የነፍስ ወከፍ ጠመንጃዎች በአስር ሺዎችና በመቶ ሺዎች ከሚቆጠሩ መሰል ጥይቶቻቸው ጋር ተማርከዋል። በአጠቃላይ ምርኮ ወደ አዲስ አበባ የተጓጓዘው በ500 አጋሰሶች ተጭኖ ነው። በማግስቱ የካቲት 24 ቀን 1888 ዓ.ም ምረት ከጧቱ 4 ሰዓት ላይ የኢጣሊያ ምርኮኞች ምኒልክ ድንኳን ፊት ሲያልፉ የኢትዮጵያ ጀግና የገበሬ ሰራዊት እየፎከረ እየሸለለ አሳልፏቸዋል። ጀነራል አልቤርቶኒ በምርኮኛነት ኢትዮጵያ ውስጥ ቆይቶ አገሩ ከተመለሰ በኋላ በጻፈው ጽሑፍ ላይ ከሚፎክሩት ጥቁር የነጻነት ተዋጊዎች መካከል አንዱ እንደኛው ነጭ አውሮፓዊ ነው ብሏል። ይህ ሰው ከፈረንሳይ ሀገር ወደ ኢትዮጵያ ለጦር መሳሪያ ጥገና እየመጣ ካፒቴን ኦልዲናንስ ሲሆን አሁን ጊዜው የጦርነት ስለሆነ ወደ ሀገረ ተመለስ ቢባል ቢሰራ አሻፈረኝ ብሎ ከኛ ጋር አድዋ ድረስ እየዘመተ ነው። ኢትዮጵያ በአድዋ ጦርነት ላይ ከተዋጋችባቸው የጦር መሳሪያዎች 80000 የሚሆኑት አሮጌ ጠመንጃዎች የተገዙት ከፈረንሳይ ሀገር በሚስጥር ነው። ጠመንጃዎቹን ገዝተው ወደ ኢትዮጵያ ያስገቡት ለመጀመሪያ ጊዜ መኪናው ወደ ኢትዮጵያ ያስገቡት በስጋ በደምና በትውልድ አርመናዊ በነፍስና በመንፈስ በዜግነትና በልብ ፍቅር ኢትዮጵያዊ የሆኑት የኢትዮጵያ ልቦዳጅ ሰርኪስ ቴርዚያን ናቸው። የአድዋ ድል ለመጀመሪያ ጊዜ የተከበረው በ7ኛ አመቱ በ1895 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ1903 ጊዮርጊስ ቤተክርስቲያን ያለበት ስፍራ ምኒልክ አደባባይ ነው። በድሉ በዓል ላይ ዲፕሎማቶችና የውጭ ሀገር መንግስታት ተወካዮች፣ አርበኞች፣ የመንግስት ባለስልጣኖች፣ ብዙ ሺህ ፈረሰኞችና ስፍር ቁጥር ወፍ ሰማይ የሆኑ ኢትዮጵያውያን ከሊቅ እስከ ደቂቅ መገኘታቸውን ከፈረሰኞቹ ብዛት የተነሳ ፀሐይ በአቧራ እስከ መጋረድ መድረሷን ጳውሎስ ኞኞ የኢጣሊያና የኢትዮጵያ ጦርነት በተሰኘ መጽሐፍ ላይ ጽፏል። እንዲሁም ተክለ ጻድቅ መኩሪያን የመሳሰሉ ኢትዮጵያን የታሪክ ተመራማሪዎችና የውጭ አገር ዜግነት ያላቸው ጸሐፍትና ተመራማሪዎች በተለያዩ መጽሐፋቸው ይሄንን አሳምረው ጽፈውታል። ታላቁ የጥቁር ህዝቦች ድል፣ የአድዋ ድል፣ በመላው ዓለም ፖለቲካ ላይ ከፍተኛና ዋነኛ ለውጦች አምጥቷል። የእንግሊዝ ጋዜጦች በአድዋ ድል ማግስት የዓለም ታሪክ የገለበጠ ታላቅ የትውልድ ኃይል በአፍሪካ ተቀሰቀሰ ብለው ጽፈዋል። በኢንሳይክሎፒዲያ ብሪታኒካ ዘመናዊት ኢትዮጵያን የፈጠረ የተባሉት ዳግማዊ አጼ ምኒልክ በሌሉበት እርሳቸው በአካል ባልተገኙበት የነጻ ተጋድሎ መሪዎች ጉባኤ የአፍሪካና የመላው ዓለም ጥቁር ህዝቦች የነጻነት ተጋድሎ መሪ ተደርገው ተመረጡ። በጦርነቱ አዝማሪና ረሆች የምንሊክን ሰራዊት ተከትለው ወደ ጦርነቱ ይወረዱ ሲሆን የሸዋ ኦሮሞ አዝማሪዎች ሞቲም ባርጋማሴ ጃሪዮ ፈረንጃረቢ በማለት ተቀኝተዋል። ባዳ ጦርነት ብዙ የወገን ወታደር አልቆ ሜዳ ላይ ቀርቷል። ይሄንም በትካዜ ያስተዋል አዝማሪ የዳኛው አሽከሮች እና ሞታይ ፈሬ እርግፍርግፍ አሉ እንደ ሾላ ፍሬ ሲል ተቀኝቶላቸዋል።
አጥንቱን ከስከሶ በደሙ አቡካና ነጻ ሰው አድርጎ ፈጠረኝ ይጀና አድዋ በመድር ላይ ከዓለም የገዘፈ አኖርለን ታሪክ በደም የተጻፈ አርሶ ማራምና ተኩስ ወመዛተ አርሶ ማራምና ተኩስ ወመዛተ ያደሪ ፈጃል እንደገረ ታተማ አረብለው።
ጦርነቱ ከመደረጉ በፊት እንደ አውሮፓውያን አቆጣጠር በ1880ዎቹ መጀመሪያ ጀርመን ሀገር በርሊን ከተማ ላይ በተደረገ አውሮፓ ቀኝ ገዢ ኮሎኒያሊስት መንግስት ስልጣንና ሊቃን የጦር ጀነራሎችና ሊቃውንት ስብሰባ ላይ ለጥቁር ህዝብ ንቀት የነበራቸው ሁሉ አንገታቸውን ደፉ። ሁነትና ፍትህ ኢትዮጵያና አፍሪካ ከበሩ። ከሲግመንድ ፍሮይድ የሳይኮአናላይሲስ ጥናትና ምርምር በፊት ጥቁር ህዝብ ከሰውም ሰው ጀግና መሆኑን በተጨባጭ አስመሰከረ። የኢትዮጵያ ገበሬ ሰራዊት ነው። ከፈረንጆች አውሮፓ መንግስታት ሩሲያና ፈረንሳይ ያድዋን ድል ከልብ ደገፉ። ጀነራል ባራቴሪ በሀገሩ በኢጣሊያ ጦር ፍርድ ቤት ቀርቦ ማረጉ ተገፈፈ። የሀገሪቱ ጠቅላይ ሚኒስትር ሲኒዮር ክሪስፒ በፈቃዳቸው ስልጣናቸውን ለቀቁ። የኢጣሊያዊው ንጉስ አማኑኤል ኡምቤርቶ የልደት ቀን የሐዘን ቀን እንዲሆን ተወሰነ። ሮም፣ ፍሎረንስ፣ ሚላኖ፣ ቬንሰን የመሳሰሉ የኢጣሊያ ከተሞች ምኒልክ ለዘላለም ይኖሩ በሚሉ የተቆጡ አውሮፓውያን ትዕይንት ህዝብ አድራጊዎች ተጥለቀለቁ። ኢትዮጵያ ባድዋ ጦርነቱ ስቧናው የጦር ግንባር ገጥማ በፊልሚያ ድል ማድረግ ብቻ ሳይሆን በአጠቃላይ በአራት መስክ ሰለጠነች በመትባል አውሮፓዊት ሀገር ኢጣሊያ ላይ ድል ተቀዳጅታለች። ይሄውም በጦርነትና በወታደራዊ ስትራቴጂ በዲፕሎማሲና በፖለቲካ ጥበብ ነው። በፖለቲካ ጥበብ በኢጣሊያ ቅኝ ገዢ ብልጣብልጥ የመንግስት ስልጣን ላይ ድል የተቀዳጀችው ገና ጦርነቱ ሳይጀመር ለጦርነቱ መጀመር መነሻ የሆነው ኢጣሊያ ውል በተደረገበት ስፍራ ነው። የኢጣሊያው ላንቀጽ 17 የኢጣሊያኛው ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ማድረግ አለባት ሲል፣ አማርኛው ደግሞ ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ማድረግ ትችላለች ይችላል። የአማርኛው የኢትዮጵያ ሉዓላዊነትና ልዕልና ያከብራል። የኢጣሊያኛው የኢትዮጵያን ሉዓላዊነትና መድፈር ብቻ ሳይሆን ብሔራዊ ክብሯንና ጥቅሟን ይነካል። ይህንን የተገነዘቡት የኢትዮጵያ መሪዎች የውሉ አንቀጽ 17 የኢጣሊያንኛ ትርጓሜ የኢትዮጵያን ክብርና ጥቅም በማይነካ ሉዓላዊነቷን በሚያከብር መልኩ እንዲስተካከል በተደጋጋሚ ወተወቱ። መወትወቱ ውጤት ሳያመጣ ቢቀር ምኒልክ አደገኛ ነው መዘግየት ጣይቱ አሉ። ስለዚህ ጉዞ ወደ ጦርነት ማድረግ የግድ ነበር። የኢትዮጵያ ሀገራዊ ክብርና ጥቅም ህልውናና ለልዕልና ሲሆን፣ በውድ ካልሆነ ደግሞ ሳይወድ በግድ ማስከበርና ማስጠበቅ የአንድ ሀገር መንግስት ዋነኛ ግዴታና ኃላፊነት ነው። ስለዚህ አባቶቻችን የጥንት ወላጆቻችን ውትወታቸው አልሰማ ቢል ጦር እንቅጠማሉ። ኢትዮጵያ በሰላም ጊዜ ገበሬ በጦርነት ጊዜ ጀግና ተዋጊ እንጂ በዘመናዊ ወታደራዊ መሰረት ያለው ባልነበራት በዚያ ዘመን ለ120,000 ሰራዊት የሎጂስቲክ አገልግሎት እየሰጡ ለረጅም ጊዜ መቆየት አስቸጋሪ ነው። ስለዚህ የጀግንነት ግለት ሳይበርድ የሎጂስቲክ ሰንቅ ትጥቅ መድኃኒት አቅም ሳይዳከም ጦርነት መቅጠም እጅግ አስፈላጊ ነበር።
አርበኞች ከኋላው ከፊት መክቶስ ጀግኖቹ በብርታት እየተታኮሱ ተዋግቶ የለሞይ ጋራው ለንጉሱ።
የኢትዮጵያ ሰራዊት ጦርነቱን ፈጥኖ ለመቅጠም ጣሊያኖች ወደ አድዋ መምጣት አለባቸው ወይንም ደግሞ የኛ ሰራዊት ጣሊያኖች ወደ መሸጉበት የኤርትራ ከፍተኛ ቦታዎች መሄድ ነበረበት። ከዚህ ሁሉም ሁኔታዎች ያንደኛው መሆን የግድ ነበር። ወደ ጣሊያኖች መሄድ ከፖለቲካ ሁኔታዎች ባሻገር ከወታደራዊ ሳይንስ አንጻር የሚመረጥ አይደለም። ባራቶሪ ግዚያው አሁን ነው አለና የካቲት 22 አመሻሽ ላይ በአዋአሎ መሪነት ሰራዊቱን ይዞ ወደ አድዋ ተመመ። የካቲት 21 እንዳይነሳ ዝናብ ስለያዘው እንጂ ታላቁ ጦርነት የካቲት 22 ሊደረግ ይችል ነበር። ስለዚህ ጀነራል ባራቶሪ በዝናብ በመያዙ ምክንያት ዘመቻውን በማግስቱ አደረገና የካቲት 22 ቀን 1888 ዓመተ ምህረት ለሊቱም ሙሉ ሲጓዝ አድሮ ሊነጋ ሲል የካቲት 23 ቀን 1888 ዓመተ ምህረት የአድዋ ጦር ግንባር ደረሰ። አውአሎም ከፊት ለፊታቸው የቱርክ ባሻ፣ የአፍሪካ ጀነራል አሉላ አባ ነጋ፣ የገበሬ ሰራዊት ምሽግ እንደታያቸው መሮጥ ጀመሩ። ዘለው አውሎት አንተና ያርገኝ በማለት ዘለው አሉላ ምሽግ ውስጥ ገቡ። ከጥቂት ደቂቆች በኋላ ምድር ቁና የሆነችበት ድብልቅልቅ ያለው ጦርነት ተጀመረ። የኢትዮጵያ ጀግና የገበሬ ሰራዊት ከጧቱ 4 ሰዓት ግድም ታላቁን ያደዋ ድል መቀዳጀቱን አረጋገጠ። ብዙ ሺህ የጣሊያ ወታደሮች በጦር ሜዳ ተገደሉ። ብዙ ሺዎች ደግሞ ቁስለኛና ምርኮ ሆኑ። የተቀረውና ድል ተመቶ የተበታተነውን የጣሊያ ወታደር እያሳደደና እያባረረ አፍሪካዊው ኃይል ፈጀው ብሎ ጽፏል ጆርጅ በርክሌይ። ከሚሸሹት መካከል አንዱ የአውሮፓ ወራሪ ሰራዊት ዋና አዛዥ ጀነራል ባራቶሪ ነው። ኢትዮጵያ የዲፕሎማሲያዊ ድሉን የተቀዳጀችው አውሮፓ ውስጥ ባስቀመጠቻቸው የቀዳማዊ ኃይለ ሥላሴ ወላጅ አባት ራስ መኮንንና ግራዝማች ዮሴፍ በተሰኙ ዲፕሎማቶቹ አማካኝነት ነው። ጣሊያኖች ኢትዮጵያን ያልሰለጠኑ በመሆናቸው በምርኮኞች ላይ ሰብአዊነት የጎደለው ድርጊት ይፈጽማሉ ብለው ያሰራሉ። ግራዝማች ዮሴፍ በተለያዩ ቋንቋዎች እየጻፉ ለአውሮፓ ጋዜጦች ይህንን ያስተባብላሉ። ከጥቂት ጊዜያት በኋላ ደግሞ ኢትዮጵያ ልክ ዲፕሎማቶቹ እንዳሉት ምርኮኞችን ግብር አብልታ አካላቸውም ምቾታቸውም ሳይጓደል ወደ አገራቸው ሰደደች። በዚህም ዲፕሎማሲያዊ ስልጣኔዋን ለመላው አውሮፓና ለመላው ዓለም በተጨባጭ አሳየች። ከመቶ ዓመታት በላይ ዲፕሎማሲያዊ ግንኙነት ያላት ብቸኛ አፍሪካዊት አገር ኢትዮጵያ ነች። የአብዛኛው አፍሪካ አገሮች ዲፕሎማሲያዊ ግንኙነት ረጅም እድሜ ከ60 ዓመት አይዘለም። ኢትዮጵያ ከኢጣሊያና ከፈረንሳይ፣ ከአሜሪካና ከእንግሊዝ፣ ከሩሲያና ከጀርመን ከ6 አገራት ጋር ከመቶ ዓመታት ለሚበልጥ ጊዜ ዲፕሎማሲያዊ ግንኙነት አዳብራና አጽንታ ቆይታለች። ባድዋ ድል ዋነኛው ድል በጦር ግንባር ፍርሚያ በተገኘው ድል ነው። ታላቁ ያድዋ ድል።
በመቀጠል የሚቀርበው ጽሑፍ ከጦርነቱ ተርፎ አስመራ የገባ አንድ የጣሊያን መኮንን ለቤተሰቦቹ የጻፈውን ደብዳቤ ሌቶሪ ኢዲያሪ ከሚለው መጽሐፍ ላይ ተወሰደ። አስደሳቷ የኔ እናት፣ ከሁሉ በፊት በእግዚአብሔር ፊት እንድሰግድ ከሞት ተርፌ ሕያው የሆንኩት በተአምር ነውና የካቲት 22 ቀን ከማታው 4 ሰዓት ጠመንጃና ጥይት ከዛም ትንሽ የተፈጨ ቆርቆሮ ስጋ ብቻ ይዘን የቀረውን ሁሉ ትተን እንድንጓዝ ትእዛዝ ስለመጣ በሶስት በኩል በሶስት አዝማ ተመድበን ጉዞ ጀመርን። እኔ የነበርኩበት በዳቦር ሜዳ ነበር። የተወጠነውም ሐሳብ በድንገት ሳይታሰብ ጠላት ላይ ደርሰን አደጋ ለመጣል ነበር። ከማታው 4 ሰዓት ላይ ጉዞ ጀመርን። እስኪነጋና አንድ ሰዓት እስከሚሆን ድረስ ተጉዘን ስለደረስን ስንደርስም ፀሐይ ስለወጣ በድንገት ደርሶ ጠላትን የማስደንገጡ ነገር ከሸፈ። መንገዱ ፀሐያማና ደረቅ ውሃ የሌለበት ስለሆነ ሰራዊቱ እየደከመ ወደቀ። ከጠዋቱ 1 ሰዓት ከ14 ደቂቃ ላይ በቀኝ በኩል ተኩስ ተሰማ። የጠናት ወታደር በግራ በኩል መስሎን ነበርና ሁላችንም ተደነቀ። ቢሆንም በሰንት ድካም የአፍሪካ ፀሐይ እያቃጠለ ጉዞአችንን ቀጠለን። በግራ በኩል ወደ አለው ተራራ ደርሰን ወደ ተራራው ለመውጣት ስላልቻለ በስሩ ቆመን ሳለ ከፊታችን በቀኝ በኩል ግሩም የሆነ አስደናቂ ተኩስ ይሰማን ጀመረ። ወዲያው ከፊታችን የአርቤርቶ ሪጦር እየሸሸ ሲመጣ ተመለከትን። ቀጥሎም በድንገት የኢትዮጵያ ወታደሮች እንደ መጋረጃ ሆኖ ከያሉበት ፈልቀው ከፊታችን ያሉትን ወታደሮች እየተሽቀዳደሙ ያዟቸው። ቀጥሎም እየፎከሩና እየተጫጫሁ እየተኩሱ በላያችን ላይ የጠልጅት በረዶ አወረዱ። ግማሾቹም ተደብቀው ስለሚተኩሱብን ልናያቸውና ልንተኩስባቸው አልቻለን። ጥይታቸው ጭስ የለውም። ስለዚህ ከነሱ በሚተኩስ ጥይት የኛ ወታደሮችን እንደ ዝንብ ይረግፉ ጀመረ። ቢሆንም እኛ መተኩሳችን አልተውንም። ከዚህ በኋላ የባታሊዮን ጦራችን ወደ ኋላ አፈግፍጎ የጉብታ ስፍራ ለመያዝ አሰበ። ነገር ግን በጥይት ተከበን ስለነበር በተነቃነቀን ቁጥር የጥይቱ ማአት ስለሚወርድብን ምንም ማድረግ አልቻለም። ይሁን እንጂ እንደምንም ብለን ከወገኖቻችን ተለይተን ወደ ጉብታው ደረስን። ወደ ጉብታውም ደርሰን ተገንዘን ትንሽ እንዳረፍን ወዲያው እነሱም እየተኩሱብን እኛም እየተኩስንባቸው እስከ 10 ሰዓት ቆየን። ከዛ ሸሽተን በአንድ ሰንበሌት ባለበት ስፍራ ውስጥ ተደብቀን እዛም ተደብቀን የሞቱትና የቆሰሉት ወታደሮቻችን መቁጠር ጀመርን። በስተመጨረሻም ወደ መጣንበት እያፈገፈግን ሳለን ድንገተኛ ዝናብ መጥቶ ጣለ። ዝናቡን አጠራቅመን የምንጠጣበት ስለሌለ በዝናብ የበሰበሰው ልብሳችን እየመጠጥን ለስድስት ቀናት ተጉዘን አስመጣለን።
Come on, come on, come on. አድማጮቻችን በመከታተል ላይ ያላችሁ ተዚህ ከኢትዮጵያ ድምጽ የሚሰራጨውን የሰንበት ፕሮግራማችን ነው። አሁን በመቀጠል በብሩክ በረከት የሚዘጋጀው ጨዋታ ፕሮግራም ይቀጥላል። ይሄም የጨዋታ ፕሮግራም ወደ ኋላ ሄዶ ታሪክን ይቃኛል። አብረን እንከታተለው።
ሰላም ጤናችንን ለማጥቻችን
ይህ እንደተለመደው የሁድ ጨዋታ ፕሮግራማችን በሰዓቱ ተጀምሯል።
የሁድ ጨዋታ ፕሮግራማችን ዛሬ ወሩ በኢትዮጵያ የካቲት ነው።
የካቲት ወር ደግሞ ብዙ ምናስታውሶ ነገር አለ። ለምሳሌ የካቲት 4 1910 ዓመተ ምህረት
እቴጌታይቱን
ያረፉበት ጊዜ ነው።
እቴጌታይቱ እንግዲህ በኢትዮጵያ የሚታወቁ ትልቅ ንግስት ናቸው። ታሪካቸው ትልቅ ነው።
እኚህን የኛን ጀግና ሴት ታሪክ የዛሬ የሁድ ጨዋታ ፕሮግራም ወሮ የካቲት እንደሆነ መጠን ይዘክራል ያስታውሳችኋል።
እንግዲህ ቴኪን ከዚህ በፊትም በዚሁ በስዊድን ስቶክሆልም ውስጥ ቲያትር ሰርቶ ነበር። ቴኪ ታይቱ የሚል ያው የሚሊክን ታሪክ የሚያነጻጸረ ነው።
ቴኪ ታይቱ ሆነሽ አንቺ ተውነሽ እንደነበረ እናስታውሳለን።
ዛሬ ደግሞ እንደገና አስታውሰናቸዋል።
እንግዲህ ሁላችሁም ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። የቴጌ ጣይቱ ብጡልን ብርሃን ዘኢትዮጵያ ከሶስት ዓመት በፊት ሰንደቅ ጋዜጣ ያሳተመውን በጥበቡ በለጠ የተጻፈ ቆንጆ ታሪክ ይዘንላችሁ እንቀርባለን። ከፕሮግራማችን ጋር አብራችሁን ቆዩ።
መልካም ቆይታ።
ኢትዮጵያ የፖለቲካ የማህበራዊና የሃይማኖታዊ ጉዳዮች ላይ ሰፊ ድርሻና አስተዋጽኦ ያላቸው ሴት ናቸው። በዘመናቸው ሀገራቸው ኢትዮጵያን ከቀኝ አገዛዝ አፋፍ ላይ ከደረሰችበት ወቅት በቆራጥነትና ባይበገሬነት ተጋፍጠው ትውልድንና ሀገርን ለዘላለም ታድገዋል። ዛሬ የምናነሳቸው እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ ናቸው። የአድዋ ጦርነት ድል እንዘክራለን። በዚህ ጦርነት ውስጥ ብዙዎች ወድቀዋል። ህይወታቸው ለሀገራቸው ቤዛ አድርገዋል። ድምጽ ተስረቅራቀዋ ድምጻ የትጅጋዮ ሽባባው ጂጂ ውብ በሆነ ድምጿ ግጥሟ የአድዋን ጀግኖች ገድል አዚማለች። ሰው ሊኖር ሰው ሞቶ እያለች ዘክራቸዋለች። ታዲያ ከነዚህ ሁሉ እልፍ ኢትዮጵያን ጀግኖች ውስጥ ደግሞ በሴትነታቸውና በጦርነት ውስጥ የመሪነት ገጸ ባህሪ በመጫወት ከፊት ድቅን የሚሉት እቴጌ ጣይቱ ብርሃን ዘኢትዮጵያ ናቸው። ዛሬ እናነሳቸው። እቴጌ ጣይቱ ልክ እንደ አጤ ቴዎድሮስና አጤ ምኒልክ ሁሉ የድራሲያንንና የኪነ ጥበብ ሰዎችን ቀልብ የሚገዛ የታሪክ ባለቤት ናቸው። ቴዲ አፍሮ ጥቁር ሰው በተሰኘ አልበሙ የአድዋን ጀግኖች ሲዘክር እርሳቸውንም አንስቷል። ጣይቱ የሚል ዘፈን ያወጡ ሴት ድምፃውያን አሉ። ራሄል ዮሐንስም ከዓመታት በፊት ለጣይቱ አዜማለች። ተዋናዩና ጸሐፊ ተውኔቱ ጌትነት እንየውም እቴጌ ጣይቱ የሚል ድርሰት ደርሶ በቶማስ ቶራ አዘጋጅነት በማዘጋጃ ቤት አሳይቷል። ታላቁ ጸሐፊ ተውኔትና ባለቅኔ ሎሬት ጸጋዬ ገብረ መድኅን ሚኒሊክ በሚሰኘው ረጅም ቲያትሩ ላይ እቴጌ ጣይቱን ታላላቅ ስብናዎች አሳይቷል። ደጃዝማች ግርማቸው ተክለ ሐዋርያት አድዋ በሰኘ ቲያትር ጽሑፋቸው ውስጥ ጣይቱን አሳይተውናል። ፕሮፌሰር ኃይለ ገሪማ አድዋ በተሰኘው ጥናታዊ ፊልምም ውስጥ የጣይቱ ስብና ተቁሟል። ወጣቶቹ ሴቶች እኛ በሚል መጠሪያ ተደራጅተው ካስቴር አወቀ ጋር ጣይቱ የሚል ግሩም ዘፈን አቀንቅነውልናል። ሌሎችም የኪነ ጥበብ ሰዎች እቴጌ ጣይቱን በልዩ ልዩ ስፍራዎች ዘክረዋቸዋል። ወደ ታሪክ ጸሐፊዎች ስንመጣ ደግሞ ጣይቱ ብጡል የአያሌዎች ጽሑፍ ማድመቂያ ናቸው። ለምሳሌ ከሀገር ውስጥ ብቻ ያሉትን ጸሐፊዎች ስንቃኝ በአጤ ምኒልክ ዘመነ መንግስት ውስጥ የነበሩ ጸሐፊ ትእዛዝ ገብረ ስላሴ በቀዳሚነት ይጠቀሳሉ። ብላታን ጌታይን ወልደ ስላሴም የጣይቱ ብርሃናማነት በሰፊው አነሳስተዋል። በጋድራስ ገብረ ህይወት ባከዳኝም ያን ዘመን ከመዘከር አልፎ የጣይቱ ማንነት አሳይተውናል። ላታ መርሴ ሀዘን ወልደቂ ወርቆስም ጣይቱን ዘክሯል። ቀኛ አዝማች ታደሰ ዘውዴ ጣይቱ ብጡል የተሰኘ መጽሐፍ ቀደም ባለው ዘመን አሳተመዋል። ታሪክ ጸሐፊው ተክለ ጻድቅ መኩሪያ ጋዜጠኛውና ደራሲው ጳውሎስ ኖኖ የአጼ ኃይለ ሥላሴን ታሪክ የጻፈው በሪሁ ከበደና ኮነሬል ዳዊት ገብሩ የከንቲባ ገብሩ ልጅ ነው። ብሎም በዚሁ በእኛ ዘመን ደግሞ ፋንታውን እንግዳና እስክንድር ነጋ የመሳሰሉ ጸሐፊያን ጣይቱ ብጡልን በተለያዩ መንገዶች አንስተዋቸዋል። ፕሮፌሰር ሪቻርድ ፓንክረስ እና ባለቤታቸው ወይዘሮ ሪታ ፓንክረስም በተለያዩ ጽሑፎቻቸው ውስጥ ጣይቱን አነሳስተዋል። ወደ ውጭ ሀገር ጸሐፊያን ስንሄድም በርካቶች የአድዋ ጦርነትና ጣይቱን እየተጠቃቀሱ ጽፈዋል። የዓለምን የፊልም ታሪክ በመጻፍ የምትታወቀው ክሪስ ፕሩቲም ጣይቱ ብጡልን በተመለከተ ጽፋለች። እንግዲህ ሁሉም ጸሐፊያን መጠቃቀሱ ሰፊ ሊሆን ስለሚችል እሱን ከዚህ ላይ ገታ አድርገን እነዚህ ሁሉ ጸሐፊያን ጣይቱን እንዴት ገለጿቸው የሚል ርዕሰ ጉዳይ በጥቂቱ እንመለከታለን። እቴጌ ጣይቱ የተወለዱት ነሐሴ 12 ቀን 1932 ዓ.ም ተምረት በቀድሞ አጠራር በጌምድር ጎንደር ውስጥ ደብረ ታቦር ከተማ ነው። ጣይቱ ገና ልጅ ሳሉ አባታቸው በጦርነት ውስጥ ሞቶባቸዋል። ከዚያም ጣይቱ ወደ ጎጃም መጥተው በደብረ መዋዕ ገዳም ገብተው በዘመኑ ይሰጥ የነበረውን ትምህርቶች በሚገባ ተከታትለው መማራቸው ይነገራል። ጽፈትን፣ ንባብን፣ ግዕዝን፣ አማርኛ ቅኔን፣ ታሪክንና የመሳሰሉ ጉዳዮችን በሚገባ ተምረው አጠናቀዋል። እቴጌ ጣይቱ የዘር ሐረጋቸው የሚመዘዘው ከኢትዮጵያ ነገሥታት ተዋረድ ውስጥ በመሆኑ በስርዓትና በእንክብካቤ ያደጉ ናቸው። ትምህርትን በመማራቸው በተፈጥሮ በተሰጣቸው የማሰብና የማስተዋል ጸጋ በዘመናቸው በእጅጉ የታወቁ ሴት ሆኑ። ስለ እርሳቸው በየቦታ ይወራ ነበር። አጤ ቴዎድሮስ ወደ ሸዋ ዘምተው አጤ ሚኒሊክን ማርከው ወደ ጎንደር ወሰዷቸው። በሚያሳድጉበት ወቅት ሚኒሊክ በተለያዩ ሰዎች አማካኝነት ጣይቱ ስለምትባል ሴት ብልህነትና አርቆ አሳቢነት ወሬ በተደጋጋሚ ይሰሙ ነበር። ጣይቱ ማን ናት? ምን አይነት ሰው ናት? እያሉ ልባቸው መንጠልጠል ጀመረች። ጣይቱ የምትባል ብልህ ሴት ትወለዳለች እየተባለ በወቅቱ የሚነገር ንግርት እንደነበር ጸሐፊያን ይገልጻሉ። ጣይቱ ከብልህነቷ የተነሳ ኢትዮጵያን ትመራለች እየተባለ ረጅም ጊዜ ሲነገር ቆይቷል። ብላቴን ጌታሄ ወልደ ስላሴ የህይወት ታሪክ በተባለው መጽሐፋቸው ይህንኑ ስለ ጣይቱ የተነገረውን ታሪክ ያስታውሱ ነው። እንደ ህሩይ ገለጻ ጣይቱ የምትባል ሴት ተወልዳ ወደ ንግስና እንደምትመጣ ይወሳ እንደነበር ጠቁመው እንዲህም ብለዋል። ጣይቱ በምትባል ሴት የኢትዮጵያ መንግስት ታላቅ ይሆናል እየተባለ ሲነገር ይኖር የነበረና ከአጼ ምኒልክ አስቀድሞ የነበሩ አንዳንድ ነገስታት ስሟ ጣይቱ የምትባል ሴት እየፈለጉ ማግባት ጀምረው ነበር። ነገር ግን ጊዜው አልደረሰምና አልሆነላቸው። ዘመኑ በደረሰ ጊዜ ግን አጤ ምኒልክ እቴጌ ጣይቱን አገቡ። እቴጌ ጣይቱም አይምሯቸውም እንደ ወንድ ነበርና በመንግስቱ ስራ ሁሉ አጤ ምኒልክን ይረዱ ነበር። እንደ ንግርትም ቃል በኢትዮጵያ በእቴጌ ጣይቱ ዘመን ታላቅ ሆነች ብለዋል። ብላቴን ጌታ ህሩይ ወልደ ስላሴ በ1915 ዓ.ም ባሳተሙት የህይወት ታሪክ በተሰኘ መጽሐፋቸው ፋንታውን እንግዳ ታሪካዊ መዝገብ ሰብ በተሰኘው ማለፊያ መጽሐፍ ይህንን ሁሉ አጥንተው የሚያውቁት ንጉሥ ሚኒሊክ ሚያዝያ 5 ቀን 1875 ዓ.ም በአንኮበር መድኃኔዓለም ቤተ ክርስቲያን ከእቴጌ ጣይቱ ብጡል ጋር በቁርባን ጋብቻቸውን ፈጸሙ። 5 ዓመታት ቆይቶ ደግሞ ጥቅምት 27 ቀን 1882 ዓ.ም ጣይቱ ብጡል እቴጌ ተብለው ተሰየሙ በማለት ጽፏል። ደራሲው ፕሮፌሰር ወይም ነጋድራስ አፈወርቅ ገብረየሱስ ጠቅሶ ስለ ጣይቱ ብጡል በወቅቱ የጻፉትን አስቀምጧል። አፈወርቅ ገብረየሱስ ዳግማዊ አጤ ምኒልክ በተሰኘ መጽሐፋቸው ስለ ጣይቱ የሚከተለውን ጽፈዋል። የሸዋ ቤተ መንግሥት ዓለሙ የዚህ ቀን ጀመረ። የሸዋ ቆሌ፣ የሸዋ ደስታ የዚህ ቀን ተጀመረ። የሸዋ መንግሥት ከጣይቱ በኋላ ውቃቢ ገባው፣ ግርማና ውበት ተጫነው፣ ጥላው ከበደ። የእውነተኛ አዱኛ የእውነተኛው ደስታ ከጣይቱ ብጡል ጋር ገባ ብለዋል ፕሮፌሰር አፈወርቅ። አጤ ምኒልክ ከቀድሞ ባለቤታቸው ወይዘሮ ባፋና ጋር ፍቺ ፈጽመው ከጣይቱ ጋር መጋባታቸው የሚያስቧቸውን ራዕዮች ሁሉ ለማሳካት እድል እንደገጠማቸው ጸሐፍቶች ያወሳሉ። በተለይ ኢትዮጵያን ለማዘመን በተነሱበት ጊዜ የእቴጌ ጣይቱ እገዛና ተጨማሪ ሐሳቦች ጠርጊያውን በሚገባ አብድተውላቸዋል። ጣይቱ ያልተሳተፉበት ልማት አልነበረም። ስልኩ፣ ባቡሩ፣ ኤሌክትሪኩ፣ ፊልሙ፣ ውሃው፣ መኪናው፣ ትምህርት ቤቱ፣ ሆስፒታሉ፣ ሆቴሉ፣ መንገዱ ወዘተ መገንባትና መጥዋቅ ሲጀምር ጣይቱ የባለቤታቸው አጤ ምኒልክ ቀኝጅ ነበሩ። እቴጌ ጣይቱ በሰሎሞን ታሪክ ውስጥ ያው አድርጓቸው በየትኛውም ዘመን እንዲጠሩ ካደረጋቸው ነገሮች መካከል የጥቁር ህዝቦች ሁሉ አበሳይ ነበሩን የቀኝ አገዛዝ ስልትን አሻፈረኝ ብለው እንብኝ ብለው ወጥተው ጦርነት ገጥመው በድል ያጠናቀቁበት ታሪክ ነው። የጣሊያን አጭበርባሪዎች ኢትዮጵያን አፍሳስተው ውጫሌ ላይ የተደረገው ሁለተኛው ሁለቱን ሀገሮች ወለ ቀኝ ምግዛት ሚያጃ ሊያደርጉበት አሲረው ነበር። እና ይህንን ሲራ ከተረዱ በኋላ እቴጌ ጣይቱ በልበ ሙሉነት ከጣሊያን መንግስት ጋር ጦርነት ለመግጠም ያለ የሌለ ወኔያቸውን ሰብስበው ተነሱ። የጣሊያን ዲፕሎማት አንቶኒን ጣይቱ እንዲህ አሉት።
ያንተ ፍላጎት ኢትዮጵያን በሌላ መንግስት ፊት የኢጣሊያን ጥገኛ መሆኗን ለማሳወቅ ነው? ነገር ግን ይህን የመሰለ ምኞት ሐሳብም አይሞከርም። እኔ ራሴ ሴት ነኝ፣ ጦርነት አልፈልግም። ነገር ግን ይህንን ውል ከመቀበል ጦርነትን መርጣለሁ። እግሩን ለጠጠር ደረቱን ለጦር የማይስት ኢትዮጵያ ያለ በያላምን ከዚህ ውል ይልቅ ጦርነትን መርጣለሁ
ሲሉ ተናግረዋል። በሀገራቸው ለዓላልነት ላይ ምንም አይነት ድርድር የማያደርጉ በተንታግ ንግግራቸው አሳውቀዋል። ከዚያም 3000 ግረኛ ወታደርና 6000 ፈረሰኛ ጦር እየመሩ ከአጤ ምኒልክ ጎንና ከሌሎች አድዋ ጀግኖች ጋር ሆነው ዘመቱ። በጦርነት ወቅትም የጀግኖች ጀግና ሆነው በኢጣሊያ ሰራዊት ላይ ድል ተቀናጁ። እቴጌ ጣይቱ ቀኝ አገዛዝን ተዋግተውና ድል አድርገው ሀገርን በነጻነት በማቆየት ሂደት ውስጥ በዓለም የሴቶች ታሪክ ውስጥ ትልቅ ስፍራ የሚሰጣቸው እንደሆኑ ወይዘሪት ሪታ ፓንክረስት በአንድ ወቅት ተናግረዋል። ወይዘሪት ሪታ የሪቻርድ ፓንክረስት ባለቤት ናቸው። ይህንን ሀገር ከቀኝ ገዢዎች መንጋጋ ፈልቅቆ በማውጣት በጦርነት ውስጥ ገናና ስምና ዝና ያላቸው እቴጌ ጣይቱ በተቃራኒው ደግሞ ፍጹም መንፈሳዊ ሴት ነበሩ። በአድዋ ጦርነት ዝግጅት እና በጦርነቱ ዘመቻ ወቅትም ማታ ማታ በጸሎት ከፈጣሪያቸው ዘንድ እየተማጸኑ ሀገራቸውን ነጻ ለማውጣት ፈጣሪም አብሯቸው እንዲሰለፍ ይማጸኑ እንደነበር በርካታ ጸሐፊያን ይገልጸዋል። እቴጌ ጣይቱ ጦርነትን በመንፈስም በነፍጥም ነበር ያካሄዱት። የሀገሪቱ ታቦትም ወደ አድዋ እንዲዘምት በማድረግ ተጽዕኖ ፈጣሪ ነበሩ። ሀገር ኢትዮጵያ ከሌለች ሃይማኖቷም የለም ብለው ታቦታትን ይዘው ዘመቱ። እንዲህ ነው ጀግንነት። በውስጡ ትዕቢት የለም፣ ውስጡ የነጻነት ምሻት ብቻ ነው። እቴጌ ጣይቱ ሃይማኖተኝነት ከሚገልጽ ጉዳዮች መካከል አንዱ በአድዋ ጦርነት ወቅት ለኢጣሊያኖች አድረው የነበሩት ባሻው አሉም በመጨረሻ ለኢትዮጵያ መሰለፍ እንደሚፈልጉ ተናዘዙ። እናም የጣሊያ ጦር አስተላለፍን አስረዱ። ወደ ጣሊያኖችም ዘንድ ሄጄ ለኢትዮጵያ ጦር አስተላልፍ የተዛባ መረጃ ሰጣቸዋለሁ አሉ። እቴጌ ጣይቱ ይህንን አባባል እንዴት ይመኑት? ዋሽቷቸው ቢሆንስ? እናም የባሻው አሉምን ቃል እውነት መሆኑን ለማረጋገጥ እቴጌ ጣይቱ የሚከተለውን አደረጉ። እቴጌ ጣይቱ ለባሻው አሉም ምግብ አቀረቡ። እንዲህም አሏቸው፣
እኔ የማቀርብልህ ምግብ የእግዚአብሔርን ስም ጠርቼ ነው። አንተ የእግዚአብሔርን ስም ጠርተህ ስጋዋ ደሙ እንደምትቀበል አድርገህ ቁጠረው። የተናገርከው ሁሉ በእርግጥ የምትፈጽም መሆኑን ተናገር። ማል የቀረበልህን ምግብ ብላ
አሏቸው። ባሻው አሉም ምለው በሉ። በመሃላቸው መሰረት ለሀገራቸው ጦር መረጃ ሰጡ። ጣይቱ ብጡል በጦርነት ውስጥ አይተው ከጻፉ ደራሲያን መካከል ጸሐፊ ትእዛዝ ገብረስላሴ ናቸው። እሳቸው ስለ ጣይቱ ሲጽፉ ከጀግንነታቸው ባሻገር ለአርበኞች ሁሉ መነቃቂያ ነበሩ። ሴት ሆነው እንደዚያ መዋጋታቸው ለወንዶቹ ጽናት ነው፣ ይበልጥ መጠንከሪያ ነው እያሉ ጸሐፊ ትእዛዝ ጽፈዋል። እቴጌ ጣይቱ በዘመናቸው እጅግ ገናና ተጽዕኖ ፈጣሪ ሴት ነበሩ። መቼም ሁሉም ነገር እንዳማረበት አይፈጸምም። ታህሳስ 3 ቀን 1906 ዓ.ም አጼ ምኒልክ አረፉ። የቤተ መንግሥት ሹማምንት እቴጌ ጣይቱን በመፍራት ስልጣን ከሸዋ እጅ ወጥቶ ወደ ጎንደር ሊሄድ ነው ብለው ፈሩ። ስለዚህ ዶለቱ። እቴጌም ከዱለታው ሰለባ ሆኑ። እንጦጦ ማርያም ሄደው በግዞት እንዲቀመጡ ተደረጉ። በጣም ነው አዘኑ። በዚያው የሀዘን ስሜታቸው አፍሪካዊቷ ጀግና እቴጌ ጣይቱ የካቲት 4 ቀን 1915 ሌሊት ከዚህ ዓለም በሞት ተለዩ። በኢትዮጵያ ሴቶች ታሪክ ውስጥ እንደ ከዋክብት ብርሃን ለዘላለም የሚንፎለፎል ማንነት አኑረው ያለፉት እቴጌ ጣይቱ ዛሬ በጥቁር ዓለም ውስጥ በነጻነቷ ኮርታ ለሌሎች ምሳሌ የምትሆን ኢትዮጵያ ተራባርቦ ለማቆም በተከፈለው መስዋዕትነት ውስጥ ጣይቱ ብጡል ትልቁን ስፍራ ይረከባሉ። እቴጌ ጣይቱ ብጡል ብርሃን ለኢትዮጵያ እየተባሉ በትውልድ ውስጥ ሲጠሩ ይኖራሉ። ፈጣፈ በጥበቡ በለጠ
ቻችን ይህም ተዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። እንግዲህ የዛሬው ፕሮግራማችን በአብዛኛው ያተኮረው በአድዋ በአባት አያት ቅድማቶቻችን ድል ላይ ነው። ቅድም እንዳልኩት ይሄንን ድል እኛ የአያት የጀግኖች አያት ቅድማቶቻችን የልጅ ልጆች መድገም አቅቶን የነሱን ታሪክ አንዳንዶቻችን እንደውም ለማውራትም እናፍርበታለን። ለምን እንደሆነ አይገባኝም። የጥቁር ልጆች የጥቁር ዘር መኩሪያ ነው። አሜሪካኖች ጥቁር አሜሪካኖች ከየትኛውም ዓለም ከሳውዝ አፍሪካ ከየትኛውም ዓለም ድረስ የተቹበት ነው የኮሩበት ነው አሁንም የሚኮሩበት ነው። እነ የሳውዝ አፍሪካው መሪ ያሉትን ሳስበው አሁን የተለያዩ መሪዎች ከሳቸው በተጨማሪ ሳስበው የኢትዮጵያ አድዋ እጅግ በጣም ትልቅ ነው። እኛ ከምናስበው በላይ ነው። በተለይ የውጭ ሀገር ሰዎች በዚያን ጊዜ የነበሩ ጋዜጠኞች ታሪክ ጸሐፊዎች የሚጽፉት አልፎ ተርፎ ኢትዮጵያ በሌለችበት ስብሰባ ላይ እንደ ተወካይ ሆና እንድትመረጡ ነው እስከ ማድረግ ደርሷል። ታላላቁ አገሮች አፍሪካን ሲቃረጡ በዛ ውጤት ብቻ ኢትዮጵያም እንደንትን ተቆጥራለች። እስከዚህ ድረስ ነበር የምንከበረው እና ይሄንን በተመለከተ ነው መጨረሻ ላይ ከዜና በኋላ እንግዲህ ግሩም ዜናውን ካቀረበልን በኋላ የተለያዩ ይሄን ያዷንና በተለይ ደግሞ ይሄው የኛ የልጅ ልጆች ምን ነው የሚባለው እሳት አመድ ይወልዳል ነው የሚባለው አይደለም? የዘመኑ አመዶች አጥንታቸውን ከስክሰው ደማቸውን አፍስሰው ያቆዩአትን ሀገራችንን ለማቃረጥ ለተለያዩ የውጭ መንግስታት ለመስጠት የተሯሯጡ ነው። እሱም በተመለከተ ለምንድን ነው እስከዛሬ ያልተደረገው አሁን ሊደረግ የታቀደው? ይሄ ችግር ዛሬ ተፈጠረ ነው? የድንበሩ ጥያቄ ዛሬ መጣ ነው? መቼ ነው? ለምን ባይል ስላሴ ግዜ ጥያቄ ለምን አይደል ስላሴ እሺ ብሎ አልፈረሙም? ለምን ደርግ ራሱ እሺ ብሎ አልፈረሙም? ለምን ወያኔ ተሯሯጠ ይሄንን ስራ ላይ ለመዋል የራሱን አገር ለሌላ ለመስጠት ለምን ቸኮል? ይሄን በተመለከተ እንግዲህ የታዋቂው የ ታሪክ ተመራማሪ ይቀርቡና ያስረዱልናል። እጅ በጣም ነው የኢትዮጵያ ድምጽ ሬዲዮ ለሳቸው ያለው አክብሮት። ምክንያቱም እኛ ስንጠይቃቸው ጉዟቸውን አቋርጠው ጀርመን ይሄዱ ነበር። በመንገድ ላይ ያሉበት ሁኔታ ሁሉ እየተረዳን ለእናንተ ሬዲዮ ያለ ምንም እንትን እቀርባለሁ ነው ያሉት። ስብሰባውን ላይ ሰምታችኋል አንተም ኮንፈረንሱ ላይ እና በጣም ደስ ይለናል። እሳቸውን እንግዲህ ከዜና በኋላ እናቀርብላችኋለን። ከዛ በፊት ግን ሁለት ነጥቦች አሉ።
ያው ግን በዋናነት ያው ሁለቱም ነጥቦችን የምንመጣበት ነውና የዛሬው በዓል እንትናችን የሬዲዮ ፕሮግራም በተለየ ሁኔታ አድዋ የአባቶቻችን ትልቅ እሴትን አንስቶ እየተወያየ ነውና ከሰሞኑም በየሚዲያው ላይ የምናየው የሀገር ውስጥ ያለው ስርዓትም ብዙ ኢንትረስት ባይኖረውም ኢትዮጵያዊው ማህበረሰብ በራሱ በግሉ የሀገሬ ትልቅ ታሪክ ነው ብሎ እየዘከረው ነው ያለው እና በዚህ መካከል እኔም አንዳንድ ሚዲያዎች እያየሁ ነበርና በጣም ስትራይኪንግ ፖይንት በልቤ በጣም እንዳስበው ድጋሚ በጣም እንትን በቃ ሴንሲቲቭ እስከመሆን ድረስ እንዳስበው ያደረገኝ የቀድሞ የደቡብ አፍሪካ ፕሬዚዳንት ታቦ ምቤኪ ስለ አድዋ ያነሱት ፖይንት ነበረና ዋት ኢዝ ምንድን ነው ያሉት እሳቸው እዛ ጋር አድዋ በጣሊያን ብቻ አይደለም በብሪቴንም በሱዳንም በኢጅፕትም ኢትዮጵያኖች ተወግተው አንድነን ተወግተው ወይም ጥራታቸው እንትን ብሎ ኢቭን ሶማሊያም መጥቶ ዳር ድንበራቸውን አስከብረው ሉዓላዊነታቸውን አስጠብቀው የሄዱበት ትልቁ ሚስጥር ምንድን ነው ብለው ጠይቀው ነበር።
ምቤኪ ታቦ ምቤኪ
አዎ ሲሉ ምንድን ነው ህብረታቸው አንድነታቸው ለሀገራቸው ያላቸው ህብረት ለሀገራቸው ያላቸው አንድነት ትልቁ መሰረታዊ እሴታቸው ነበር ሲል ከነዛ ከአባቶቻችን የወረስነው እሴት አሁን ላይ እንደ ኩራት ታሪክ ብለን የምናወራው እኛ በየዘር በየጎሳ በየጎጥ ለጥጠ ነው ይሄ እኔ ብለን የምናነሳው ያ ታሪክ የሰጠን እሴትና እኛ እየተከተልን ያለነው አስተሳሰብ እጅግ በጣም የተለያየ የተራራቀ ነው። እርግጥ ነው ይህንን አስተሳሰብ እኛ ላይ የጫኑት ነፍሳቸውን ይማረውም አይማረውም የእግዚአብሔር ስራ ነው የሚሆነው። አቶ መለስ ዜናዊ የእሳቸውም አባቴ አያታቸውም በየጣሊያን እንቁላል ጠባሽም ነበሩ። አባታቸውም ከዛ በኋላም አገልጋይ የነበሩት ናቸው። እና
ለዚህ ነው ይሄ ግጥም የምሰማው ግጥም አለ ሚኒሊክ ተወልዶ
በነሳ ጋሻ ግብሩ እንቁላል ነበር
ሁሉ አበሻ ያሉት የእሳቸው አቶ መለስን እንትን ነው
የዜናዊ አባት የእንቁላል ቀቃይና እንቁላል ጠባሽ ነበሩ አያታቸው ማለት ነው። እና ከዛ የመጣ ክፉ አባዜ አለ።
በነገራችን ላይ አድዋ ሲነሳ ብዙ ሰው ምናልባት የማያስበው ወይም የማያስታውሰው ጦርነቱ ላይ ከሞት የሞተው ኢትዮጵያዊ ለሀገሩ ደሙንና አጥንቱን የከሰከሰው ህይወቱን የማትመለስ ህይወቱን የሰዋው ብቻ ሳይሆን በአብዛኛው ያለቀው 6 ወር በሚወፈጀው ጉዞ ውስጥ አድዋ ለመድረስ ወደ 6 ወር ነው የወሰደባቸው። በእግራቸው ነው የሚጓዙት። ምግብ የላቸውም። ስንቅ ዳቦ ቆሎ ምናምን ነው ተሸክመው ነው እና በብዙ ሺህ ህዝብ ያለቀው በጉዞ ላይ ነው። አውሬ የበላው ወንዝ እየወሰደው በሽታ በመንገድ ላይ ያዘው ይሄን ሁሉ ተቋቁሞ ነው ያሸነፉት። ምን ያህል ለሀገር ፍቅር ጥናት እንዳላቸው ያሳያል። የኛ እኔ የሚያሳዝነኝ የእንደነዚህ አይነት ሰዎች ልጆች ከርሳችንን ብቻ ነው የምናስበው። ሆዳችን ብቻ ነው የሚያስበው። ጭንቅላታችን ስለ ሀገር ፍቅር ስለ ወገን ምንም ነገር የለው።
ትልቁ ፖይንት ነው እኔ የሚያልኩ ከታቦ ምቤኪ የሚወሰድ ነው። ትልቁ የአድዋ እሴት ብለን አሁን ላይ ሞራል ኖሮን እንደ ኢትዮጵያዊ አድዋ ብለን ስናወራ ከአድዋ ይወሰር ነው እሴት ከአድዋ ይወሰር ነው ትልቅ ሀብት ምንድን ነው የአንድነታችን ሚስጥር ነው ትልቁ አቅማችን የውጭ ጠላቶች ለዘመናት ኢትዮጵያ ለመውረር መጥተው አፍረው የተመለሱበት ትልቁ ሚስጥር የአንድነታችን ሚስጥር ነው
መብራት ይሄንን አረስት ወደፊት እንዋይበታለን ለምንድን ነው የዛሬው ወጣቶች የብሔር አቀንቃኞች ለምንድን ነው የዛሬ 300 ዓመት 400 ዓመት በእኛ ዘር ላይ ይሄ ተደረገ ብለው ዛሬ the same thing ለማድረግ የሚሞክሩት ምንድን ነው ምክንያቱ የኔ አመለካከት ምንድን ነው የእውቀትን የታሪክን አካሄድ አለመረዳት ነው የዛሬ 800 ዓመት የነበረውን የህብረተሰብ እድገት ዛሬ በሌላ ለመተርጎም መሞከር ስተት ነው ኤኒዌይ ይሄን በሰፊው መጣበታለን ሌላ አስቸኳይ ነጥብ አለ
የመጨረሻው ጥያቄ በጥያቄ እንጨንት እንስጋውና አድዋን እናከብር ያንዳንዳችን ኢትዮጵያዊ ይሄንን እሴት እንዴት እናየዋለን በምን አይነት ሞራል ነው ኢትዮጵያዊን በአንድ አንድ አርገን እቺን ሀገር ከአባቶቻችን የተቀበልናትን ሀገር ተጠብቀን ለልጆቻችን ለማወረስ ያ አድዋ የሰጠን እሴት ምንድነው የሚለውን እንዲያስቡበት ሐሳብ ካላችሁም እንዲገልጹት ነው ሁለተኛውና ትልቁ ፖይንት ያው
የሰሞኑን
ገብጋቢና ትልቁ ኢሹ የነበረው የደቡብ አፍሪካ ይሄ
ዜኖፎቢያ
የሚለው ትልቁ አሳሳቢ ጉዳይ ድጋሚ ተነስተዋል ካለፈው ጀምሮ
በረድ ብሎ ነበር
ከዚህ በፊትም ሁላችንም ያሳዘነ በተለይኛ ኢትዮጵያውያኖች ላይ ትልቅ ጠባሳ ጥሎ ያለፈ ታሪክ ነበርና እሱም ድጋሚ ተነስተው አሁን ደቡብ አፍሪካ በተለይ በፕሪቶሪያ ከተማ ላይ የነበረው በዋናነት ያነጣጠረው የነበረው በዋናነት እንኳን በናይጄሪያ የነበረና ያንን ተከትሎ የናይጄሪያ መንግስት ሪአክት አድርጎ ነበርና የአገሩን አምባሳደር በቀጥታ እስከመጥራት አይ ቲንክ ኤምኤስኤን ኦር የሬዲዮ ትልቅ እንትን የሞባይል ካምፓኒ አለ እንተነ ናይጄሪያ ያን ሁሉ questions ከማድረግ ድረስ የደረሰበት ሂደት አለ አምባሳደሩን ጠርቷል የአፍሪካ መግለጫ ወዲያው ነው መግለጫ ያወጣ የአፍሪካ ህብረት ይሄንን ጣልቃ ገብቶ በዜጎቹ ላይ የሚደርሰውን በደልና አደጋ እንዲታደግለት ጠይቋል ያንን ተከትሎ ደግሞ መችለት ከትላንትና ወዲያ ትልቅ ሰልፍ ነበር በፕሪቶሪያ ከተማና ከ40 በላይ የሶማሊያና የኢትዮጵያ ሱቆች ላይ አደጋ ደርሷል እና ያለው ሁኔታ ደቡብ አፍሪካ ያለው ሁኔታ ትንሽ አስፈሪ ነው መንግስት ለመበተንና ለመቆጣጠር የሞከረ ያለበት ሂደት አለ ስቲል ግን አሁንም አሳሳቢና አስደናቂ ሁኔታ ነው ያለው
ወደፊት ይሄንን ምን መጣበታለን ለምንድን ነው የኢትዮጵያኖች በውጭ በሚኖሩበት ዓለም የተወካይ የላቸውም ወይ አንድ ጊዜ አንድ ቪዲዮ አይቻለሁኝ አረባ የሆነ አገራባ ሀገር አንዷን ኢትዮጵያዊ ሴት ልጅ ኤምባሲው ፊት ለፊት መጣው በመኪና መጣው እየረገጡ እየደበደቡ መኪናውን አርጎ አስገብቶ ሲወስዷት የኤምባሲው ሰዎች ምን አያሉት ምንድነው የኛ በጣፈንታችን ምንድነው እስከ መቼ ድረስ ነው በአብዛኞቻችን ከችግሩ ርቀን አውሮፓና አሜሪካን ገባና ከዛ በኋላ ምንድነው ጆሮ ዳባ ነው የሚባለው ማየትም አንፈልግም መስማትም አንፈልግም መናገርም አንፈልግም ይሄ ሶስቱ ዝንጀሮዎች አሉ አልሰማም አላይም አልናገርም የሚሉት እንደዚህ አይነት ሆነናል ከንሰሳ በታች ሆነናል ለወገናችን ማሰብተናል እነዚህ ነገሮች ወደፊት ያነሳን ኢትዮጵያኖች ብንወድም ባንወድም ምንዋይባቸው አርስቶች ሆናሉ እነት ደስ የሚለን የነበረው መዝናናትን ዘፈንን ሙዚቃን ብቻ ብናረግ ነው ግን ችግራችንን እንዲህ አፍጦ አግጦ እየመጣ ዝም ብለን መጥቶ እዚህም እኮ ሊመጣ ይችላል በቅርብ ሊመጣ ይችላል ምንድነው ጣፈንታችን ለማንኛውም አሁን እስቲ 5 ሰዓት ሆኗል ወደ ግሩም ዜናው ፕሮግራም እንወስዳችኋለን መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እስከ 6 ሰዓት እንመኝላችኋለን
እንደምን አርፍታችሁ ለአድማጮች ከራፋዶ 17 ሆኗል የሳምንቱ አበይ ዜናዎች ይቀርባሉ ዶክተር መረራ ጉዲና የሽብርተኝነት ክስ በይፋ ተመስርቶባቸዋል ያስቸኳይ ጊዜ አዋጁን ተላልፈዋል ተብለው በእስር ላይ የሚገኙት ዶክተር መረራ ጉዲና ባለፈው አመት የተለያዩ ወንጀል ክሶች በይፋ ተመስርቶባቸዋል ያስቸኳይ ጊዜ አዋጁን ተግባራዊነት የሚከታተለው ወታደራዊ እዝ ዶክተር መረራ ጉዲና ከአውሮፓ ጉብኝታቸው በተመለሱ ጊዜ አዋጁን ጥሰዋል በሚል ለእስር ተዳርገው መቆየታቸው የሚታወስ ነው የዚህ ምርመራ መጠናቀቅ ተከትሎ አቃቤ ህግ ህገ መንግስቱን በኃይል ለመናድ በሚሉና የተለያዩ ወንጀል ክሶችን መመስረቱን በርካታ መገናኛ ብዙሃን ዘግበዋል በዚሁ ባለ 19 የክስ ዝርዝር ዶክተር መራራ ባንደኛ ሶስተኛና አራተኛ ክሶች ተካተዋል። የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋና የኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጃዋር መሐመድ ተመሳሳይ ክስ በሌሉበት እንደተመሰረተባቸው ታውቋል። ከሳሽ አቃቤ ሕግ ሶስቱ ተከሳሾች ለአንድ ዓመት ያህል በኦሮሚያ ክልል ሲካሄድ በቆየው ህዝባዊ ተቃውሞውን በዋና አስተባባሪነት ተሳትፈዋል ሲል በክስ ሰነዱ አመልክተዋል። ባለፈው ሐሙስ በይፋ በተመሰረተው በዚሁ ክስ ኢሳትና የኦሮሞ ሚዲያ ኔትወርክ በሽብርተኛ የተከሰሱ ሲሆን ሁለቱ የመገናኛ ተቋማት በሀገሪቱ ሲካሄድ የነበረው ህዝባዊ ተቃውሞ እንዲባባስ አድርገዋል ተብለዋል። ሶስት የተለያዩ ክሶች በተናጠል የቀረበባቸው ዶክተር መራራ ጉዲና በአውሮፓ ጉብኝታቸው ከዶክተር ብርሃኑ ነጋ ጋር በመገናኘታቸውና በመወያየታቸው ክስ እንደተመሰረተባቸውም ለመረዳት ተችሏል። ዶክተር መራራ ጉዲና ለአሜሪካ ድምጽ ሬዲዮ በሰጡት ቃለ ምልልስ የተሳሳተና የመንግስትን ስም የሚያበላሽ መረጃ ሰጥተዋል የሚልም ክስ ከክሱ ጋር መያያዙ ተነግሯል። ዶክተር መራራ ጉዲና ሙስክ ክስ በተመሰረተበት ጊዜ ፍርድ ቤት ይቀርባሉ ተብሎ ቢጠበቅም የዳኞች ስልጠና እየተካሄደ ነበር በሚል ተከሳሾች ችሎት ሳይቀርቡ ቀርተዋል። ክሱን የተቀበለው የፌደራሉ ከፍተኛ ፍርድ ቤት ከሁለት ሳምንት በኋላ ተለዋጭ ቀጠሮን ሲሰጥ ዶክተር መራራ ጉዲና በማዕከላዊ እስር ቤት እንዲቆዩ መደረጉም ከሀገር ቤት የመጣ መረጃ አመልክቷል። በደቡብ አፍሪካ ዳግም የውጭ ዜጎች ላይ ያነጣጠሩ ጥቃቶች አገርሽተዋል። ኢትዮጵያውያንም የጥቃቱ ሰለባ ነው ሆነዋል። በደቡብ አፍሪካ ዋና ከተማ ደርባንን ጨምሮ በፕሪቶሪያና በሌሎች የአገሪቱ ከተሞች ውስጥ በውጭ አገር ዜጎች ላይ ያነጣጠሩ ጥቃቶች ዳግም አገርሽተዋል። ጸረ ስደተኛ አቋም ያላቸው ደቡብ አፍሪካውያን የተለያዩ የእጅ መሳሪያዎችን በመያዝ በስደተኞች ላይ ጥቃት ሰንዝረዋል። የደቡብ አፍሪካ ፕሬዚዳንት ጃኮብ ዙማ በበኩላቸው ድርጊቱን ጸያፍ ሲሉ ኮንነውታል። አንድ የውጭ አገር ስደተኛ ለምን ትጠሉናላችሁ እያለ የተናገረው ቪዲዮ ምስል በአገሪቱ መገናኛ ብዙሃን በስፋት ተሰራጭተዋል። የሀገሪቱ ፖሊስ በበኩሉ ነውጠኞቹን ከስደተኞቹ መኖሪያ አካባቢ እንዲርቁ በማድረግ ተቀጣጣይ አስለቃሽ ጋዝና ውሃ በመጠቀም አመፁ ጋብ እንዲል ያደረገ ሲሆን ከአድማው ጋር ግንኙነት አላቸው የተባሉ የተወሰኑ ግለሰቦችን በቁጥጥር ስር አውሏል። በደቡብ አፍሪካ ጸረ ስደተኛ ተቃውሞዎች ከጊዜ ወደ ጊዜ እየተባባሱ የቀጠሉ ሲሆን እንደ አውሮፓውያን አቆጣጠር በ2015 በደርባን ከተማ ውስጥ ብቻ 6 ስደተኞች ሲገደሉ፣ በተመሳሳይ እንደ አውሮፓውያን አቆጣጠር በ2008 60 ንጹሐን ስደተኞች ህይወታቸው ማጣታቸው ተዘግቧል። በርካታ ሺህ በደቡብ አፍሪካ የሚኖሩ ኢትዮጵያውያንም በስጋት ውስጥ መሆናቸውም ተነግሯል። ህዝባዊ ወያኔ ሓርነት ትግራይ በዱባይ ሀገር በሚገኘው እጅግ ዘመናዊ ዓለም አቀፍ ሆቴል ውስጥ የምስረታ በዓሉን ሊያከብር መሆኑ ተዘግቧል። በህወሀት ኩባንያ ሙሉ ድጋፍና በኢትዮጵያ አየር መንገድ ትብብር ህወሀት የተመሰረተበትን 42ኛ ዓመት የልደት በዓል በዓለማችን እጅግ ዘመናዊና ውድ በሚባለው ቡርጅ አልአህራም ጁሜራ ሆቴል ውስጥ በዚህ ሳምንት እንደሚያከብር ተዘግቧል። በልዩ ትዕዛዝ በተዘጋጁ 5 አውሮፕላኖች የህወሀት መስራች አባላትና ባለስልጣኖች እንዲሁም ወጣት የህወሀት ደህንነቶች፣ ባለሀብቶች፣ ጠንካራ አባላት ከባለፈው ሳምንት ጀምሮ ወደ ዱባይ እንደሚያቀኑም ተዘግቧል። እንግዶቹ ዘመናዊ በሚባሉት አቢዲዮስ ሆቴል፣ አፓርትመንት ዳሎን፣ ሳፋሮን ቡቲክ ሆቴል እና ፎርቹን ካራማ ሆቴል መኝታ የተያዘላቸው ሲሆን በቆይታቸው ሙሉ ወጫቸው በድርጅታቸው ኩባንያ እንደሚሸፈን ታውቋል። ህወሀት ህዝብ በተራበበትና በከፍተኛ ችግር ላይ በወደቀበት በዚህ ወቅት በዓሉን በውጭ ሀገር ለማክበር የመረጠው ከህዝብ አይን ለመሸሸትና ከትችት ለመዳን ሲባል መሆኑን ምንጮች ገልጸዋል። በርካታ የህወሀት ባለስልጣን ድርጅታቸውን በዓሉን በውጭ ለማክበር ማሰቡን በአድናቆት መመልከታቸው ተዘግቧል። የኢትዮጵያ መረጃ ደህንነትና የመረብ ኤጀንሲ የኢንተርኔት ቴክኖሎጂ ቁሳቁሶችን አስኮ ከተባለ ኩባንያ ለመግዛት $1.3 ሚሊዮን ስምምነት መፈጸሙ ተዘግቧል። መቀመጫውን በአውሮፓ ፖላንድ ያደረገ አንድ ዓለም አቀፍ የቴክኖሎጂ ኩባንያ ለኢትዮጵያ መረጃ ደህንነትና መረብ ኤጀንሲ የተለያዩ የኢንተርኔት ቴክኖሎጂ ቁሳቁሶችን ለማቅረብ $1.3 ሚሊዮን ከ25 ሚሊዮን ብር በላይ ስምምነት መፈጸሙ ተዘግቧል። አስኮ ግሩፕ የሚል መጠሪያ ያለው ይህ ኩባንያ የረቀቁ የቴክኖሎጂ ሶፍትዌሮችን በማምረት ለተለያዩ ድርጅቶችና ሀገራት የሚያቀርብ እንደሆነ ኩባንያው በድረገጹ ላይ ካሰፈረው መረጃ ለመረዳት ተችሏል። የኢትዮጵያ መረጃና ደህንነት መረብ ኤጀንሲ በደህንነት ስራዎች ላይ የሚያተኩር መንግስታዊ ተቋም ነው ሲል የገለጸው ኩባንያው በሁለቱ ወገኖች መካከል በተደረሰው ስምምነት መሰረት የተለያዩ ዘመናዊ ሶፍትዌሮችን፣ ተያያዥ ቁሳቁሶችን እንደሚቀርቡለት አመልክቷል። ይሁንና የፖላንድ የቴክኖሎጂ ኩባንያ ለኢትዮጵያ ሊያቀርብ ስምምነት ስለገባቸው የቴክኖሎጂ ግብአቶች ዝርዝር መረጃንም ከመስጠት ተቆጥቧል። የኢትዮጵያ መንግስት ከሁለት ዓመት በፊት ከአንድ የጣሊያ የቴክኖሎጂ ኩባንያ ጋር ተመሳሳይ ስምምነትን በማድረግ የረቀቁ የኢንተርኔት የስለላ ድርጊቶችን ለመፈጸም የሚያስችሉ ቁሳቁሶችን ሲቀበል እንደነበር መጋለጡ ይታወሳል። ኢትዮጵያ መንግስት ይህን ቴክኖሎጂ ይጠቀም እንደነበር ያጋለጠው አንድ የካናዳ ሲቲዝን ላብ የተሰኘ ተቋም ኢትዮጵያ አገልግሎትን፣ የተቃዋሚ ፓርቲዎችንና የጋዜጠኞችን የግል የኤሌክትሮኒክስ ቁሶችን ለመሰለል ትጠቀምበት እንደነበር በዝርዝር አመልክቷል። የዚሁ መረጃ መውጣትን ተከትሎ አገልግሎቱን ሲያቀርብ የነበረው የጣሊያኑ ሃኪንግ ኩባንያ የኢትዮጵያ መንግስት የቴክኖሎጂ ግብዓቱን ከታለመለት ዓላማ ውጪ ለስለላ ተግባር አውሎታል ሲል ቅሬታን አቅርቦ እንደነበር ዋሽንግተን ፖስት ጋዜጣ በወቅቱ ዘግቦ እንደነበር ይታወሳል። የኢጣሊያን ቴክኖሎጂ ኩባንያ አገልግሎቱን ለማቅረብ በአንድ ወቅት 1 ሚሊዮን ዩሮ ክፍያ ተቀበለበት እንደደረሰን በማስረጃነት በማቅረብ ሰምምነቱን ለህዝብ ግልጽ እንዲሆን ማድረጉም ተዘግቧል። የኮሎኔል ደመቀ ዘውዱን ጉዳይ ሲመለከቱት የነበሩት ዳኛ ቢኒያም ዮሐንስ በብሔራዊ መረጃና ደህንነት አባላት ታፍነው መወሰዳቸው ተገለጸ። የኮሎኔል ደመቀ ዘውዱን ጉዳይ ሲመለከቱት የነበሩት የጎንደር ከተማ ጠቅላይ ፍርድ ቤት ተዛዋሪ ችሎት ዳኛ የሆኑት አቶ ቢኒያም ዮሐንስ ባለፈው ሳምንት ማክሰኞ ከመስሪያ ቤታቸው በብሔራዊ መረጃና ደህንነት አባላት ታፍነው መወሰዳቸውን ማኞች ገልጸዋል። ከወልቃይት ጠገዴ ጉዳይ ጋር በተገናኘ የኮሚቴው አባል የሆኑትና በስር ላይ የሚገኙትን የኮሎኔል ደመቀ ዘውዱን የክስ ጉዳይ በመዳኘት ላይ የነበሩ ዳኛ ቢኒያም በከተማው በሚገኝ አንድ ፖሊስ ጣቢያ እንደሚገኙ ታውቋል። በቅርቡ ኮሎኔል ደመቀ ዘውዱ ለችሎት በቀረቡ ጊዜ ሰብአዊ መብት ረገጣ እየተፈጸመባቸው መሆኑንና እጅና እግራቸውን በሰንሰለት ታስሮ መቆየቱን በመግለጽ ፍርድ ቤቱ ለአቤቱታቸው መፍትሄ እንዲሰጣቸው ጠይቀው እንደነበር ጉዳዩን የሚከታተሉ አካላት ገልጸዋል። አቤቱታቸውን የሰሙት ዳኛ ቢኒያም ዮሐንስ ተከሳሽ ያቀረቡት የመብት ጥያቄ እንዲከበር በማዘዝና እጅ እግራቸው እንዲፈታ ትእዛዝ አስተላልፈው እንደነበር ለመረዳት ተችሏል። የጎንደር ከተማ ጠቅላይ ፍርድ ቤት ተዛዋሪ ችሎት በዋና ሰብሳቢነት የሚመራ ዳኛ ቢኒያም በኮማንድ ፖስት ለስር ተዳርገው የነበሩ 21 ሰዎች የዋስትና መብታቸው እንዲከበር ውሳኔ አስተላልፈው እንደነበር ማኞች አክለው ገልጸዋል። የጎንደር ከተማ ፖሊስም ሆነ ፌዴራል ባለስልጣናት በዳኛው መታሰር ምክንያት የሰጡት መረጃ ባይኖርም ዳኛው ከስራቸው ጋር በተገናኘ ለስር ሳይዳረጉ እንዳልቀሩ ለጉዳዩ ቅርበት ያላቸው አካላት ገልጸዋል። በመጨረሻም በኢትዮጵያና በሶማሊያ በድርቅ ምክንያት ህይወታቸው አደጋ ላይ ለተጋለጠ ሰዎች ህይወት ለመታደግ ዓለም አቀፍ ጥሪ መቅረቡ ተዘግቧል። የተባበሩት መንግስታት የእርዳታ ድርጅቶች በኢትዮጵያና በጎረቤት ሶማሊያ በድርቅ ምክንያት ህይወታቸው አደጋ ላይ ለተጋለጡ ሰዎችን ህይወት ለመታደግ ዓለም አቀፍ ማህበረሰብ አፋጣኝ ርብርብ እንዲያደርግ ጥሪን አቅርበዋል። መቀመጫቸውን በስዊዘርላንድ ጄኔቫ ከተማ ያደረጉት ድርጅቶቹ የሰብአዊ መብት እርዳታ አስተባባሪዎቹ በሁለቱ ሀገራት በሚሊዮን የሚቆጠሩ ሰዎች የሞትና የጤና አደጋ ውስጥ መሆናቸውን እንደገለጹ ሮይተርስ ዘግቧል። ባለፈው ሳምንት የተባበሩት መንግስታት ድርጅት በኢትዮጵያ ሶማሌ ክልል በመባባስ ላይ ያለው አዲስ የድርቅ አደጋ የበርካታ ሰዎችና የቤት እንስሳትን ህይወትን አደጋ ውስጥ እንደከተተው ይፋ ማድረጉ ይታወሳል። በዚሁ የድርቅ አደጋ ዙሪያ መግለጫውን ያወጣው ዓለም አቀፍ የተባበሩት መንግስታት ተቋማት ዓለም አቀፉ ማህበረሰብ አፋጣኝ ርብርብ የማያደርግ ከሆነ በአካባቢው ሰብአዊ ቀውስ ሊከሰት እንደሚችል አሳስበዋል። በኢትዮጵያ ጉዳትን እያደረሰ ያለው የድርቅ አደጋ አሳሳቢ ደረጃ ላይ በመድረሱ ምክንያት የተባበሩት መንግስታት ድርጅት ከአስቸኳይ የድጋፍ በጀቱ 18.5 ሚሊዮን ዶላር እንዲሰጥ መወሰኑን ገልጿል። በኦሮሚያ፣ አፋር፣ ሶማሌና የደቡብ ክልሎች ስር በሚገኙ በርካታ ዞኖች ተከስቶ ባለው በዚህ የድርቅ አደጋ 5.6 ሚሊዮን ኢትዮጵያውያን ለአስቸኳይ የምግብ እርዳታ ተጋልጠው እንደሚገኙ ከወራት በፊት ይፋ መደረጉ ይታወሳል። የሰዓቱ ዜና በዚሁ ተጠናቋል። መልካም ቆይታ። Yeah.
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከ28 ዓመት በላይ ነው፣ 22 ዓመት በላይ መሰለኝ፣ 23 ነው። ኦኬ። ጧጧት እሁድ የሚያስተላልፈው የመጨረሻው ፕሮግራም ነው። ውድ አድማጮቻችን ዛሬ የመጨረሻው የጧት ፕሮግራማችን ነው። ከሚቀጥለው ሳምንት እሁድ ጀምሮ መደበኛ ፕሮግራማችን በአውሮፓውያን አቆጣጠር 14 ሰዓት እስከ 16 ሰዓት ተኩል ወይንም በእኛ በኢትዮጵያውያኖቹ አቆጣጠር ከቀኑ 8 ሰዓት እስከ ቀኑ 10 ሰዓት ተኩል ይሆናል፣ ከሰዓት በኋላ ማለት ነው። ዛሬ የመጨረሻው ነው። በዛሬው ደግሞ የሙከራ ፕሮግራማችን እኔ ሃፒ አወር ነው ማለት ነው። ምክንያቱም ማንም ደውሎ ይሄን ሙዚቃ አሰሙኝ፣ ይሄንን ሐሳብ መናገር ፈልጋለሁ፣ ይሄን ጥያቄ አለኝ፣ የፈለገውን ነገር የሚናገርበት ነው። የመጨረሻ ዛሬ ከ14 ሰዓት ጀምሮ ይሄንን እድል እንድትጠቀሙ እንፈልጋለን። ሌላው አድማጮቻችን እየጠየቁ ከዚህ በፊት የነበረን አንድ ፕሮግራም ነበረ፣ ለአድማጭ የሚቀርብ ጥያቄ። በተለይ አንድ አድማጫችን ደውለው እንዲህ አይነት ሐሳብ ነበረኝ፣ ለምን ጥያቄዎች አይቀርቡም የኢትዮጵያን ታሪክ የሚመለከቱ የተለያየ ስፖርትም ሊሆን ይችላል፣ ፖለቲካውም፣ ሶሻሉም፣ ማንኛውም እንደውም እኔ ጥያቄ አቀርባለሁ ብለውኛል እኚህ ሰው። እኛም እናዘጋጃለን። ምንድነው ቁም ነገሩ? ይሄን ጥያቄ ለአድማጭ በመወርወር አድማጮች በየሳምንቱ የሀገራቸውን ጉዳይ እንዲካፈሉበት ጥያቄ መስማት ብቻ ሳይሆን እነሱም እንዲካፈሉ ጥሩ ነው፣ ለፕሮግራሙ ጥሩ ነው ብለውናል። እኛም የምንደግፈው ነው። ከዚህ በፊት በትልቁ ያደረግነው ነው። እንደውም ትዝ ይለኛል ኢትዮጵያውያን በማህበር በድርጅት በጓደኛ ምናምን ተቧድ ነው በቡድን ነው የሚባለው ተቧድ ነው ይወዳደሩ ነበር። በጣም ደስ ይል ነበር። እኔ እንደዚህ አይነት ፊድባክ ሲኖር ደስ ይላል። አድማጭህ ጥሩንም መጥፎንም ብቻ የተሰማውን ሲናገር ደስ ይላል። አንድ ወይ ብቻ አይደለም። እና ይሄንን እንጀምራለን። እንግዲህ አድማጮቻችን እንደምትሳተፉበት ባለሙሉ ተስፋ ነን። እንግዲህ ከጥቂት ደቂቃ በኋላ እንግዳችን ዋናው እንግዳችን የዕለቱ እንግዳችን ይገባሉ። እሳቸውን እስከምናገኝ ድረስ መብራት የምትለው ካለ።
ያው በዋናነት የዕለቱ እንግዳችን የጋበዝንበት ትልቁ ምክንያት ምንድን ነው? ባለፈው ሳምንት ያቀረብናት አጠር ያለች ጽሑፍ ነበረች እና እሷን መሰረት ያደረገችው ምንድን ነው? የኢትዮጵያ እና የሱዳን የቦርደር የማካለል ሂደትን በተመለከተ የተለየ ስብሰባ መቀሌ ላይ ለማድረግ የኢትዮጵያና የሱዳን ባለስልጣኖች ከተመው ነበረ እና ያንንም ሱዳን ትሪቢዩን አስነብቦ ነበረ እና እሱን ተከትሎ ሊመጣ የሚችለው የመጨረሻ ምንድን ነው ተግባራዊ የማድረግ የስራ ሂደት በተለይ ደግሞ የሱዳን መንግስት በፓርላማ ጸድቆ ለተባበሩት መንግስታት አስገብቶ ህጋዊ መሰረት ለማስያዝ ከፍተኛ ጫና እየፈጠረ ያለበት ሂደት ነው ያለው እና እሱንም በተመለከተ አሁን ላይ ደግሞ ያሉት መረጃዎች የሚያሳየው ዲቴል እዛ አካባቢ የሚገናኙ ወረዳዎች የወረዳ ተወካዮች ኢቨን በሱዳንና በኢትዮጵያ ሌቭል ያሉ ሰዎች የተገናኙበት ሂደት ነው። ኢቨን በደንብ ግልጽ ባይደረግም በሰባት ነጥቦች ላይ ለመስማማት ፊርማ ለማድረግ የሄዱበት ርቀት ነበር እና በኢትዮጵያ መንግስት የሚፈርሙት ሰውዬ አዲስ አበባ ሄደዋል በሚል ሰበብ ተፈጻሚ ሳይሆን ቀርቷል የሚል መረጃዎች ነው ያሉት ዲቴል እና ማረጋገጫዎችን ለማየት እየሞከርን ነው። በእርግጥ ወደፊት የምንመለስበት ነው እና በዚህ ዙሪያ ስቲል የኢትዮጵያ መንግስትም የቀድሞ ጠቅላይ ሚኒስትርም የጀኔራል ጉዌንን የካርታ ስሌት መሰረት አድርገን ነው የምንጓዘው ያሉበትን ሂደትም ለማየት እንሞክራለን እና ይሄ የካርታ ስሌት ምንድን ነው? የኢትዮጵያና የሱዳን የድንበር የማካለል ሂደትስ ታሪካዊ እሴትና አመጣጡ ምን ይመስላል የሚለውን ዲቴል ለማየት እንሞክራለን። ጎን ለጎንም በተወሰነ መልኩ ደግሞ ይህ የታሪክ ሊቅ ዛሬ ላይ እንደ እንግዳ የምናቀርባቸው ስለ አድዋ የተወሰነች ነገር የሚሉን ነገር ይኖራል። እንግዲህ ወደ ስለ ሙሉ ፕሮግራሙ ወደ አህመድ ልውሰዳችሁ።
ጤና ይስጥልኝ ውድ አቶ አገኘው። ጤና ይስጥልኝ።
ጤና ይስጥልኝ።
እንግዲህ አድማጮቻችን የተናገሩት ከሚጠፋ የወለዱት ይጥፋ እንደሚለው የሀገሬ ሰው፣ እኛም ባለፈው ሳምንት አንድ የታሪክ ተመራማሪ ይዘንላችሁ እንመጣለን ባለው መሰረት እኚህ ሰው ያለቻቸውን ጊዜ አብቃተው ዛሬ ከኛ ጋር ይገኛሉ። እንኳን ከኛ ጋር ተገኙ እንላለን። በጣም በጣም እጅግ በጣም ነው የምናመሰግነው። ብዙ አስቸኳይ ስራ እንዳለቦት እናውቃለን። ወደ ጀርመን ይሄዳሉ። ትናንትና ማታ ነው መሰለኝ ስብሰባ እንግሊዝ ሀገር ነበሩ፣ ቪኦኤ ላይ ነበሩ። በጣም አጭር ጊዜ ነው ያለሁት፣ ግን ያንን ተጠቅመው ሃሎ ይሰሙኛል? ሃሎ እንደገና እንሞክራለን አድማጫችን አቶ አገኘው አሉ ከኔ ጋር
አሁን መጥቻለሁ።
በጣም ይቅርታ ተቋርጦብን ነው። አይ ሆፕ ከእንግዲህ በኋላ አይቋረጥም። እንግዲህ እርሶ ያለችሁን እቺን አጭር ጊዜ ለኛ በመሰዋቶ እጅግ በጣም እናመሰግናለን። አርስታችን እንግዲህ ዛሬ ልናቀርብ ያሰብነው የድንበሩን ጉዳይ በተመለከተ ነው። የሚያሳስበው እና ብዙን አድማጭ ጥያቄው ምንድነው የሚያሰኝበት ምክንያት ይሄ ችግር ዛሬ ተፈጠረ ነው ወይ? ለምንድነው አሁን እንደዚህ አንገብጋቢ የሆነበት? ምንድነው ለመፈረም ሩጫ የተያዘው? በኃይለ ሥላሴ ጊዜ ይሄ ችግር አልነበረም? በደርግ ጊዜ ይሄ ችግር አልነበረም? ምንድነው ዛሬ እንዲህ በጣም አስቸኳይ የሆነበትና ወያኔ ለመፈራረም የተዘጋጀበት ምክንያት ምንድነው? አጠራ አድርገው ከታሪኩ ይጀምሩልን።
አመሰግናለሁ። ልክ ነህ ወንድሜ አቶ አህመድ። ይሄ ችግር አሁን የመጣ ችግር አይደለም። ይሄ ችግር ከስራ በፈረንጆች አቆጣጠር ወይ በአውሮፓውያን አቆጣጠር ከ1897 ጀምሮ የነበረ ጉዳይ ነው። እንግሊዞች ሱዳንንና ግብጽን ከተቆጣጠሩ በኋላ ከአጼ ምኒልክ ጋር መዋዋል ፈለጉ። መዋዋል የፈለጉበት በርግጥ መጀመሪያ ኢትዮጵያን በጣሊያን ቅኝ ግዛት ስር አድርገው ጣሊያን የእንግሊዝ ሸሪክ በመሆን በወቅቱ ሱዳን ውስጥ ተነስቶ የነበረውን የድርቡሽ ወይም ደግሞ የማህዲስት እንቅስቃሴ ኢትዮጵያን ከተቆጣጠረች በኋላ ጣሊያን በኢትዮጵያ በኩል ሆና ድርቡሽን እንድትመታላቸው ነው ጣሊያንን ወደ ምጽዋም ያመጧት እንግሊዞች። ይሄ አንደኛው ምክንያት ነው። ሁለተኛው ምክንያታቸው በዛን ጊዜ አፍሪካን የመቀራመት ሩጫ ተብሎ በርሊን ውስጥ የተፈረመው በ1885 ዘ ስክራምብል ፎር አፍሪካ የተባለውን ፊርማ ሲፈራረሙ አፍሪካን ሊቀራመቱ ተከፋፍለዋል 14 ሀገሮች በዓለም ላይ። ከነዛ ውስጥ ጣሊያን አንዷ ነች። ስለዚህ ጣሊያንን እነ ጀርመን እና እነ ፈረንሳይ እንግሊዝን ይቀናቀኗት ነበር ምስራቅ አፍሪካ ላይ። ስለዚህ እቺን ደካማዋን ገና ራሷ ውህደቷን በቅርቡ የፈጸመችውን ጣሊያንን ደካማ ነች አትቀናቀነኝም የኔ ወዳጅ አድርጌ አምጥቼ እዚያ ባስቀምጣት ጀርመን እና ፈረንሳይን ለመቀናቀን ትጠቅመኛለች በሚል አመጡ። ከዛ ትመታልኛለች ብለው ኢትዮጵያን ተቆጣጥሮ በቀላሉ ትመታልኛለች ብለው ያሰቡት አልሆነም። ኢትዮጵያ ባድዋ ጦርነት ጊዜ በአንድ ቀን ጣሊያንን ብቻ ሳይሆን መላው አውሮፓን ከዛም አልፎ መላው የነጭን ሕዝብ አንገት በሚያስደፋ መልኩ ድል ስላደረጉ እንግሊዞች ተገደው ካሸናፊዋ ከኢትዮጵያ ጋር ድንበር መካለል ነበረባቸው። ስለዚህ ያንን ድንበር ለመካለል ከኢትዮጵያ ጋር መጡ እና በ1897 ነው የመጡት። ሮናልድ ሬድ በሚባል ዲፕሎማታቸው አማካኝነት መጡ። ያኔ ሲያዩት አጼ ምኒልክ ካርታ በትነው ነበር ለዓለም የግዛታቸውን ይመስላል። በጣም ሰፊ ነው። አሁን ሱዳን ውስጥ ጣልቆ የሚገባና ኡጋንዳ ውስጥ፣ ኬንያ ውስጥ ሁሉ የሚደርስ ትልቅ ካርታ ነው። ያን በዚያ መሰረት ብለዋል። ደግሞ እያስገበሩም ነበር እንትን የሚሉት። ስለዚህ ከሳቸው ጋር በምዕራቡ በኩል ያለውን መካለል ተውና በምስራቅ በኩል በኦጋዴን በኩል ከሶማሌን ይዘው ስለነበር እንግሊዞች በዛ በኩል ያለውን ተካለው ተመለሱ እያለ ለማሳጠር ያክል ብቻ ከዛ ሁሉ ሲጓተት ቆይቶ የምዕራቡ ምክንያቱም በዛን ሰዓት ቢካለሉ ምኒልክ የተቆጣጠሩት መሬት በጣም ከፍተኛ ስለሆነ እንግሊዞችን ይጎዳቸዋል። ስለዚህ ቦታ እያስለቀቁኛል በተለያየ መልኩ እያስለቀቁ የሚፈልጓቸው መርፌስ ከሚዙ አሳደሩት እና በ1902 ተፈራረሙ። ከዛ በኋላ ያ በተፈረመው መሰረት ችካሉ አልተቸከለም። በአመቱ በ1903 ሲቸከል ችካሉ ኢትዮጵያን በሚጎዳ መልኩ ሻለቃ ጉዌን የተባለ የእንግሊዝ ሮያል ኢንጂነሪንግ ዲፓርትመንት ባልደረባ የሆነ ሰው ሰርቬውንም የሰራው እሱና ሻለቃ ኦስቲን የተባሉ ሰዎች ናቸው እና ሁለቱ ኢትዮጵያዊ ሰርቬየር በሌለበት ሰዓት ራሳቸው የሚጠቅማቸውን መሬት ወደ ሱዳን እያደረጉ ለነሱ በሚጠቅም መልኩ ሰርቬውን ሰሩ። ማለትም ካርታውን ነደፉ የሚያስፈልገው። ለባርጉ አድማጮች እንዲያውቁት የሚያስፈልገው ለአንድ የድንበር ውል ትልቁን ሚና የሚጫወተው ሰርቬውን የሚሰራው ኢንጂነር ነው። ምክንያቱም ያ ሰርቬውን የሚሰራው ኢንጂነር ሰርቬውን ሲያካሂድ ጥናት ያካሄዳል። የታሪክ ጥናት ያካሄዳል። የብሔረሰቦች አሰፋፈር ጥናት ያካሄዳል። የውሃና አመችነት ሁሉ ያያል። ፖለቲካል ሚሊታሪ ስትራቴጂክ የሆኑ ቦታዎችን ያያል። የከብት ግጦሽ ቦታዎችን ያያል። የመሳሰሉት ብዙ ጥቅሞችን ለአንድ ሀገር ሊኖራት የሚገባ ጥቅሞችን ሁሉ የዳሰሰ ያን ከዚህ አኳያ አንደኛ እውነትን ይከተላል። የኛ ነበር ወይ በጥናቱ መሰረት ይሄ ቦታ የኛ ነው ወይ የማን ብሔረሰቦች ናቸው የሰፈሩበት የሚለው ነው ያያል። plus ይሄን ብንይዘው ከዚህ ሚሊታሪ ፖይንት እንትን አኳያ ይጠቅማናል። ይሄ ከዚህ ከከፍት ግጦሽ አኳያ ይሄ ወንዝ ጎደኛ ቢሆን የመሳሰሉት ነገሮች እያለ የራስን ሰርቬይ ይሰራል። ለፖለቲካ ተደራዳሪው ይሰጣል። የዛኛው ወገንም እንደዚህ ሆኖ የሚያደርገው የተቃጠለ ወገንም። ስለዚህ የሁለቱ ሰርቬይሮች ያቀረቡት እንትን የሁለቱ ፖለቲካ ተደራዳሪዎች ቁጭሉና እሰጣንተን የምንድነው ሰጥቶ መቀበል በሚባል የድርድር አይነት ይደራደራሉ ማለት ነው። ወይ ደግሞ ከፋክት ላይ ተመስርተው ምጭም ፋክቱም እንደገና ደግሞ የፖለቲካል ኔጎሺየሽን ተካሂዶ በሰጥቶ መቀበል። ኢትዮጵያ አንድ ሚወክራት ሰርቬይ ኢንጂነር የለም። የእንግሊዝን ጥቅም የሚያስከብሩ ሁለት ሻለቆች የሮያል ኢንጂነሪንግ ዲፓርትመንት ሜምበርስ የሆኑ የእንግሊዝ እነሱ ሰርቬይን ሰሩ። አጼ ምኒልክ ቀረበላቸው። እሳቸው የኖ ይሄማ ሊሆን አይችልም ብለው ደግሞ እሳቸው የመሰላቸውን ደግሞ አስመረው ሰጡ። ከዛ በኋላ ተጠንቶ የእንግሊዝ የውጭ ጉዳይ ሚኒስቴር ግብጽ ያለው ሎርድ ክሩመር የሚባለው ግብጽና ሱዳን በበላይነት የሚመራው ግብጽ እንደገና ሱዳን ውስጥ ያሉት ኬንያ ውስጥም ያሉት ሶማሌም ውስጥ ያሉት ኡጋንዳ ውስጥም ያሉት የቅኝ ገዢ ሐላፊዎች እንደገና ደግሞ ጣሊያን ምክንያቱም ከኛ ጀርባ ውል ስትዋዋል ስለነበረ በእንግሊዝና ጣሊያን ከሚኒሊክ ጀርባ ተደብቀው ይዋዋሉ ነበር። የኢትዮጵያ መሬት ይገባኛል እንትን። ስለዚህ ሚኒሊክ ያሰመሩት ካርታ እንዴት ነው ያንቺንም ጥቅም ይጎዳል ወይ? ደግሞ የአካባቢው የኮሎኒ ገዢዎች እንዴት ነው ከእናንተ ከምትገዙት ክፍለ ሀገር ወይ ደግሞ ኬንያ ለምሳሌ ወይ ኡጋንዳ ወይ ሱዳን ከዚህ አኳያ ሲታይ እንዴት ነው እየተባለ እየተገመገመ እየተገፉ ሚኒሊክ አሁንም እየተገፉ በነጎሽሽን ኤኒዌይ መጨረሻ ላይ በ1902 ተገደውም ቢሆን ፈረሙ። ወደው አይደለም አንድ ማውቂያ ልባች ወደው አይደለም። ይሄ አባባል ደግሞ ወደው አለማድረጋቸው ራሱ ደግሞ በኢንተርናሽናል ህጉ እንዳይጸና ያደርገዋል። በጠመንጃህል እያስገደዷቸውም ጠባቸውን እያከማቹ ያጣበቋቸው ቦታቸውን ያስለቀቁ ብዙ ግብት ካልች ባለ በተገደውም ቢሆን ፈረሙት። ከፈረሙት በኋላ ሲፈርሙት ያለው ካርታ ምን ነበር የተፈረመው ካርታ ብላችሁ በቪዥዋላይዝ እንድታደርጉት ጂኦግራፊ ትምህርት ስንማር ኤርትራን ሳይጨምር የነበረው የኢትዮጵያ ካርታ አጼ ምኒልክ የፈረሙት ነው። ምክንያቱም ኤርትራ ላይ ጣሊያን ነበረች። ስለዚህ ያንን አይጨምርም ድርድሩ። ግን ከሁመራ ወይ ደግሞ የኦማሃጀር ከሚባለው ወንዝና ተከዜ ወንዝ ከሚገናኙበት ከሰሜን ጀምሮ የ35ኛው ሎንግቲዩድ ዲግሪና የ6ኛው ዲግሪ ላቲቲዩድ ከሚገናኙበት ቦታ ድረስ 1600 ኪሎ ሜትር ይደርሳል። ጋሙ ጎፋ አካባቢ ማለት ነው እንትን ያወራውት ያለውት እና እዛ ድረስ የሚደርስ 1600 ኪሎ ሜትር ነው። አጼ ምኒልክ መጀመሪያ አስመራው ሲሰጡት የሰጡት ኬንያንም የሚጨምረውን ነበር። በታች በኩል ቦረና በነገሌ በዛ በኩል ያለው ሁሉ የኬንያንም ጨምረው ነበር አስመራው የሰጡት። በዛ በኩል ግን እንግሊዞች ያኔ ዝግጁ አልነበሩ። አጼ ምኒልክ ግን ያስገበሩ ሹሞቻቸውን ሹመው ከፍተኛ መሬት ነበራቸው እዛው። አሁን ኬንያ ውስጥ የሚገኘው ቦረና የሚባለው የኦሮሞ ብሔረሰብ አሁን ኬንያዎች ቦረና የሚሉት የኛ ነበር። አጼ ምኒልክ ያንን ሁሉ ለመውሰድ ሲሉ ነበር አስመራው የሰጡት። anyway ያ ሁሉ ሳይሆን ቀረ። እ የዘው የካርታው መከመባል ነበረበት ቺካ ወደ ቺካ መቀየር ነበረበት ማለትም ከስምምነቱ ላይ አንቀጽ 1 2 3 4 ያለ እስከ አንቀጽ 5 ድረስ ነበረው ስምምነቱ አንቀጽ 1 ድንበሩ በየት በየት በኩል ማለፍ እንዳለበት የሚደነግግ ነው አንቀጽ 2 ማን ሄዶ እንደሚቸክለው ቺካሉን ወረቀቱ ላይ ያለውን ካርታ ወደ መሬት የሚለውጠው ማን ነው የሚለውን ይደነግጋል አሁን ማን ሄደ ሻለቃ ጉዌን ብቻ ሄደ ቺካሉን ለመቸከል አንቀጽ 2 ሊሻረው ማለት ነው ምክንያቱም አንቀጽ 2 የሚለው የሁለቱም ሀገራት የድንበር ኮሚሽነሮች ሄደው ከወረቀቱ ላይ ያለውን መሬቱ ላይ በተግባር ይቸክላሉ ይላል አንድም ኢትዮጵያዊ ሄዶ ቺካሉን ሳይቸክል ይሄ ሰውዬ ብቻ ሄዶ ቺካሉን ይቸክላል አሁን በዚህ ምክንያት አንቀጽ 2 ሊሻረው ማለት ነው አንቀጽ 2 ብቻ አይደለም የተሻረው እንደገና ሲቸክል ሻለቃ ጉዌን ምን ይላል በራሱ ሪፖርት ላይ ምን ይላል ከተሰጠኝ አንዳንድ ቦታዎች ላይ ነው ከተሰጠኝ ስልጣን በላይ ሄጄ እዚህ ቦታ ላይ ቦታው የኢትዮጵያ መሆኑን ባውቅም ወደ ሱዳን አድርጌዋለሁ ይላል ልባርጉ አንድ ድርጊት ማንኛውም ፈጻሚ አካል ከተሰጠው ስልጣን በላይ ሄዶ ከፈጸመው ያ ድርጊት ያክንውን ህገወጥ ነው ማንም አካል ሊቀበለው አይገባም ሁለተኛው አካል አንደኛው አካል እንዲህ ካደረገ ሁለተኛው አካል ሊቀበል አይገባም ሁለተኛ በድንበር ህግ በድንበር ውል ወይ አንድ ውል ሲሻሻል ሁለቱም ሀገሮች ተስማምተው ማሻሻል ያለባቸው ካርታው ላይ የተስማሙበት እያንዳንዱ ነጥብ አንድም ኢንች ይሁን 1 ኪሎ ሜትር ወይም ደግሞ ነው እንደ ግዌን ከሆነ ደግሞ በስንትና በስንት ኪሎ ሜትር የሚቆጠር ኢትዮጵያ ሳታውቅ ነው የተሻሻለው ሳትስማማ ሳታውቅ እንደውም እንግሊዞች ምን ብለው አድቫይዝ አድርገው ታዲያ የእንግሊዝ ውጭ ጉዳይ ሚኒስቴር ባልደረቦች ጣሊያን እዚህ ቦታ ላይ ስለጠቀመችን ሰሜን አካባቢ ሶስታችንም እንገናኝበት ቦታ አለ ሁመራ አካባቢ እንግሊዝ ጣሊያን ሱዳንና ኢትዮጵያ የሚዋሰኑበት አካባቢ እዛ አካባቢ ማግኔት የሚገባት ቦታ አለ ትፈልጋለችና መሬቱ ትንሽ ፎቀቅ ይበል ወደ ምዕራብ ይላሉ። ይሄ ሲንፏቀቅ የኢትዮጵያው ማብሮት ትንሽ ስለሚንፏቀቅ ይሁን ታች ኢትዮጵያ ሌላ ቦታ ላይ እንወስዳለን ከኢትዮጵያ ይላል። አሁን የጉዌን አለቃ እንደ ይሄ ሲሆን ኢትዮጵያ ባልዋለችው ባልተስማማችበት መሬት ኮምፐንሴሽን ልትሰጠን ነው ወይ? ብሎ ሁሉ ይጠይቃል። ግን ይሄ ሁሉ ሲደረግ ኢትዮጵያ ታቀም እና ቴክስቱ ላይ ግን ይሄ እንዳይሻሻል መሬቱ ላይ ሲሻሻል ቴክስቱ ላይ እንዳይሻሻል ነው የሚሉት። እንዲህ ይያለ መሬታችን ነጥቆ በህገወጥ መልኩ ወንዞቻችን ሁሉ እነ ጋሬን እነ ባሮን እነ አኮቦን እና እነ ፒቦርን እነዚህን ሁሉ ወደ ምዕራብ ያደረገ ይቸክላል። ስምምነቱ የሚያወራው ምንድነው ሚለው በወንዞቹ ላይ በላያቸው ላይ እንደሄድ ድንበሩ ነው የሚለው። እሱ ግን ቺካሉን የሚቸክለው ወንዞቹ ጋር ሲደርስ ወንዞቹን በሙሉ ወደ ሱዳን ያስገባ ነው። የጉዌ አሁን ከዛ በኋላ በዚያ ያልቃል። አጼ ምኒልክ እንግሊዞች መሬቱና ቴክስቱ አንድ አይነት ስላልሆኑ ወይም ካርታው አንድ አይነት ስላልሆኑ በ1903 ቺካሉን ከቸከሉ በኋላ ቺካሉን የሚያንጸባርቅ ካርታ ብለው ስዕል ሰጥተው የካርታው ስዕል አለኝ መጀ ብለው ሰርተው አጼ ምኒልክ እናፈርም ይሏቸዋል። አጼ ምኒልክ አልፈርምም በዚህ ላይማ ብለው ያን ካርታ ሳይፈርሙት እንግሊዞች ፈርመውበት አጼ ምኒልክ ያልፈረሙበት ካርታ አለ። ሳቸው ማተማቸው ሊያስቀምጡበት ይገባ ደርበሩ እንደፊተኛው እንደ 1902 ካርታ እንደዛ ተቀተዘጋጅቶ አልፈረሙም። ምክንያት ህገወጥ ነው ካርታው። የጉዌን ላይን የሚባለው ያ ነው። ወያኔዎች የጉዌንን ላይን እንቀበላለን ሲሉ አጼ ምኒልክ ያልፈረሙበትን ካርታ ይሄን ቺካሉን ያሻሻለ ወደ ኢትዮጵያ እየገባ የቸከለውን ቺካል ነው የጉዌን ካርታ የሚባለው ወይም የጉዌን ላይን የሚባለው። ከአቶ ጉዌን ቺካሉን እየቸከለበት ስለሆነ
አቶ አገኘው ይሄንን ከነገሩን በኋላ ይሄ እንደዚህ ባጼ ምኒልክ ግዜ በመጀመሪያ ደረጃ አድማጮቻችን ክሊር እንዲሆንላቸው እኔም ደግመዋለሁ ያሉት እንደገባኝ ከሆነ በዚያን ግዜ ስምምነትም ቢያደርጉ ቢወዱትም ቢጠሉትም ቢጠቅማቸውም ባይጠቅማቸውም በአፍሪካ በኩል ኢትዮጵያ ነች በሱዳን በኩል እንግሊዝ ጣሊያን ወዘተ ናቸው ኢትዮጵያ አዛዝ ኤንቲቲ ነው ማለት ነው የምትቀርበው እነ ሱዳን ግብጽ ወዘተ ሌሎቹ ቅኝ ግዛቶች ናቸው ለነሱ የሚከራከሩላቸው ወይንም የናንን የሚገዙት እንግሊዞችና ጣሊያኖች ናቸው ትክክል ነኝ
እንግሊዝ ጣሊያን ትክክል ነህ ግን ጣሊያን ኤርትራ ላይ ነች
ገባል
እንግሊዝ ሱዳን ውስጥ አይደለም
ገባች ሱዳንን ግን አሁኑን መሬት ያለውን ችግር ለሱዳን የሚሰጠውን በዚያን ጊዜ ሱዳን አይደለችም የምትከራከርበት
ምን ይላል መሰለህ ወራሾቻቸው ይሄንን ውል ይቀበላሉ ይላል
ኦኬ
የሱዳን ወራሽ ማነው የእንግሊዝ ወራሽ
ሱዳን ይሆናል
የአጼ ምኒልክ ወራሾች እኛ ነን ከታዩ መንግስት ነው
ትክክል
ስለዚህ ይመለከተናል ግን ምንድነው ነጥቡ እዚህ ላይ ውሉ ፈርሷል
ትክክል አልተፈረሙበትም አጼ ምኒልክ
እንግሊዞች የድሮን ካርታ ዳምፕ አድርገው ጥለው
ራሳቸው የፈጠሩትን
ቺካሉ ስለማይገናኝላቸው ቺካሉ ስለሆነ የሚጠቅማቸው መሬቱ አክቹዋሊ የተቸከለበትን ሌላ ካርታ ሰሩ እና ናፈርም አሏቸው እነሱ ከፈረሙበት በኋላ
አልፈርምም አሏጼ ምኒልክ
ይሄ ነው ትልቁ ጥያቄ
ለምንድነው አሁን ወሳኙ ጥያቄ ለምንድነው ይሄች አጼ ምኒልክ ያፈረሙበት ያልተስማሙበት የጉዌን ካርታ ወያኔዎች ደርግ ተቀብሎት ነበር ኃይለ ሥላሴ ተቀብለውት ነበር ካልተቀበሉት ለምንድነው ወያኔ ተሯሩጡ ይሄን እንቀበላለን የሚለው ይሄ ነው ለኛ ቁልፉ ጥያቄ ምንድነው ምክንያታቸው
ታሪኩን ላስጨብጣችሁ ብዬ ነው እንጂ አነሳሱ እንደዚህ መሰረታዊ ነጥቡን የጉዌን ላይን ምንድነው? ምክንያቱም ዋናው ጥያቄ ጉዌን ላይን እንቀበላለን ነው ወያኔዎች። ምክንያቱም ምኒልክ ተፈራርመውበታል ምኒልክ የፈረሙበት እኛ ማክበር አለብን ነው ውሸት ነው።
ንገባኝ።
ምኒልክ እንዳልፈረሙበት ህዝብ እንዲያቅ ነው የፈለኩት።
በጣም ቆንጆ።
በኋላ ለምንድነው የሚፈልጉት እነሱ መስጠቱን የሚወደሚለው ልምጣልህ።
እሺ።
ኦኬ። አጼ ምኒልክ እንግዲህ ነገርኳችሁ ዳሳየው ለማሳየት እንደሞከርኩት ቪዥዋላይዝ ለማድረግ በጭንቅላታችሁ ውስጥ እንደሞከርኩት አልፈረሙም አልተቀበሉትም ጉድ ኃይለ ሥላሴ ተቀበሉት አልተቀበሉትም ደርግ ተቀበለ አልተቀበለም ወያኔ ለምን ይቀበላል አዎ ወያኔማ ይቀበላል
ለምን
ወያኔ የሚቀበልበት ምክንያት ወያኔ በመጀመሪያ ደረጃ በዓለም ላይ በታሪክ በመንግስታት ታሪክ ውስጥ መንግስት ካልነው ወያኔን እንደ ወያኔ አይነት መንግስት የለም። በዓለም ላይ በጣም ጨቋኝ ገዳይ ወጠኛ የመሳሰሉ መንግስታት ሊታገኙ ትችላላችሁ። በዓለም ላይ ቅኝ ገዢ ከባዕድ ሀገር መጥቶ የሚገዛ መንግስትም አለ። ከፋፋይም መንግስትም አለ። ብዙ መንግስት አለ። ኮራፕትድ መንግስትም አለ። እንደ ወያኔ ግን የሚገዛትን ሀገር 24 ሰዓት ለማጥፋት የሚሰራ መንግስት በአለም ላይ ታይቶ አይታወቅም። ወያኔ ኢትዮጵያን የሚገዛትን ሀገር አጥፍቶ የራሴ የሚላትን ታላቋን ትግራይ መመስረት የሚፈልግ መንግስት ነው። ይህንን ለማድረግ ተዋግቷል። አጋጣሚ ፈቅዶለት ደግሞ ስልጣን ላይ ወጥቷል። የኢትዮጵያን አንድነት ያስጠብቁ የነበሩ መንግስቶች የነበሩበት ቤተ መንግስት ገብቶ በመንግስትነት ሽፋን ኢትዮጵያን እያፈረሰ ያለ ድርጅት ነው። ስለዚህ ታላቋን ትግራይ ለመገንባት በነበረችበት በድሮዋ ትግራይ ክልል ወይም ጂኦግራፊካል ሰርከምፍረንስ ልኑር ቢል አስመራው አጋጣሚው ፈቅዶለት ስልጣን ስለያዘ ጦሩንም ስላፈራረሰ ያንድነቱን ጦር አሁን ማድረግ ያለበት ታላቋት ትግራይ እውን ለማድረግ እውነት ታላቅ ትግራይ ለማድረግ ለመረቶች ያስፈልጉታል። ይቀናቀንኛል የሚላቸውን ጎሳዎች ወይም ነገዶች ማጥፋት አለበት። ማባላት አለበት። እንዳይነሱ ማድረግ አለበት። የነሱ መሬት መውሰድ መቻል አለበት። ይሄንን በሚያደርግበት ስልጣን ላይ በተቀመጠበት ሰዓት ፌዝ ባይ ፌዝ ባለፈው ኢንተርቪው እናንተ ጋር ባደረኩት ትንሽ ቆይታ ፌዝ ባይ ፌዝ ለማየት ተሞክሬ ያለው እየቆየ በቆጠረ ቁጥር ፌዙን እየጨመረ ትናንትና የነበረው ወልቃይትንና በወሎ በኩል ያሉትን እነ ኮረምንና ለማጣ መውሰድ ነበር። ዛሬ ግን ተፋርጎ ሲመለከት እንጂ ሄዶ ሲያይ ጋምቢላን የመሰለ ለመሬት አለ፣ ቤኒሻንጉልን የመሰለ ለመሬት አለ፣ አላቂሽ አካባቢ የነበረው የመሰለውን ያለውን ደን ማይታል፣ እነ መተማን የመሰለ እነ ሁመራ ስንት ሰሊጥ በሰሊጥ የሚታፈስበት መሬት አለ፣ ማዕድናትም ሊኖሩበት የሚችል ከሱዳን ጋር ተያይዞ የነዳጅ ሊኖርበት የሚችል ፖቴንሻል ቦታ አለን። ሱዳን አሁን በነዳጅ እንትን ያለች ነች። እኛ ያለመቆፈሩ ጉዳይ ነው እንጂ ኩታ ገጠምናቸው እነሱ የተገኘበትን የእኛ። ስለዚህ እነዚህን ሁሉ ስለ ውስጥ ማስጠንቶ ሊሆን ይችላል ወይም ደግሞ አስዩም አድርጓል። ባይሆንም እንኳን ነዳጅ ባይኖርም ለምነታቸው ብቻ በቂ ነው። ከትግራይ ጋር ሲወዳደር በተለይ በአጠቃላይም ከኢትዮጵያ ጋር ከተበለው ጋር እነዚህ መርዞች ያልተበሉ ብዙ ሰው ያልሰፈረባቸው ቦታዎች ናቸው። ስለዚህ ይህም ቦታ መያዝ አለበት። ምክንያቱም እስካልተ የሚከለክለው ኃይል የሚያስቆመው ኃይል እስከሌለ ድረስ እዛ መድረስ አለበት። እዛ ለመድረስ ደግሞ ከጎረቤት ሀገር ጋር እየተወዳጀ ተቃራኒ ተቃዋሚ እንዳይነሳበት ለዚያ ሀገር ጉቦም መስጠት አለበት። አንደኛው ያን ሀገር በወዳጅነት መያዝ አለበት ሱዳንን። ሁለተኛ ለሱዳን በመስጠት በማያዦነት ሰጥቶ ወያኔ ተንኮለኛ ነው፣ በማያዦነት ሰጥቶ ለሱዳን የሱዳንም አስመስሎ ነገ ክሌም ሊያደርገው ይችላል ወያኔ። እየተደረገም ነው ውስጥ ለውስጥ። ስለዚህ ይሄ ትናንትና ላደረጉለት በረሃ ውስጥ እያለ ለተደረገለት ውለታ ብቻ አይደለም፣ ያም አንዱ ነው የሚሰጠው፣ ግን እራሱ ጥቅም አለው። በተደጋጋሚ የጋራ የድንበር ጉዳይ ልማቶች እየተባሉ የሚደረጉ ውይይቶችና ስምምነቶች አሉ። አብረን በጋራ እናለማለን። ማን ነው የሚያለማው? ማን ነው የሚወዳደ ለመሆኑ የሚደራደረው? እየሄደ ዋናዎቹ የትግራይ መንግስት ትግራይን የሚገዙት ሰዎች ናቸው። ዛሬ አባይ ወልዱ፣ ትናንት እነማን ናቸው? ማን ነበረ ትናንትና ከሱከሱ አባይ ወልዱ በፊት የነበረው አንድ እነዚህ ሰዎች ናቸው ዋናው የድንበሩን ጉዳይ ሄደው ሲወያዩ የቆዩት። እና ለእኛ ለኢትዮጵያ ታዝኖ አይደለም፣ ወይም ደግሞ የድንበሩ ጉዳይ አስጨንቆት ወይም ደግሞ ሱዳን አጣብቀው አይደለም። ታላቋን ትግራይ ከመገንባት አኳያ ነው። አሁን ምን እየተደረገ ነው? እዛ አካባቢ ጋምቤላ አካባቢው ቤኒሻንጉል አካባቢ የትግራይን ሰው እየወሰዱ እያሰፈሩ ቤኒሻንጉል ላይ አሁን ቅርብ ጊዜ አይታችሁ ይሆናል ሁላችሁም፣ ማዕድን ወርቅ እያወጡ በአንድ ኮሎኔል የሚመራ ኃይል እዛ አካባቢ ወደ 20 ሺህ ምናምን የሚሆን እዛ ወርቅ ሲያወጣ የአካባቢው ሰው አጉረምርቦን እንዲወጡለት ምናምን ሲል ምንድን ነው ያደረጉት? እኛ ብዙዎች ነን እዚህ ጋር የሰፈርነው እና ልዩ የወረዳ መብት ይሰጠን ለትግራዮች። ልብ አድርጉ፣ ቤኒሻንጉል ውስጥ ልዩ የወረዳ መብት ይሰጠን የትግራይ ቤኒሻንጉል ተመቶ ጎረቤት ያሉት እነ አብደራፊ አካባቢ ተደርጓል። ይሄ ጎረቤት ነው እያመጡ ስፍረው ልዩ የወረዳ እንትንና ከትግራይ ጋር እንድንሆን ይፈቀድልን ብለዋል። ቤኒሻንጉል ያን ሰንሰለት ተከትሎ ወታች ጋምቤላ ድረስ ይሄ እየተሰራ ነው ያለው። አሁን የምታዩት የአኝዋኮች ጭፍጨፋ በገፍ 400 አኝዋክ የጠፋበት ምክንያት ዝም ብሎ እንዳይመስላችሁ፣ ገና ትናንትና ህጻናት እየታፈኑ የሚሄዱት በሙርሌ ጎሳዎች ዝም ብሎ አይደለም። አንድ ሻለቃ የወያኔ ጦር እዛ አካባቢ ቢያስቀምጡ ያንን መጠበቅ ይችል ነበር። ያ ሁሉ ጦር እያለን ይሄ ሁሉ ህጻናትና ሴቶች የሚገደሉትና የሚታፈኑት አካባቢው ሳሳ ብሎ የሰፈረበት ነው። ሰው በጣም በርቀት ብዙ ቦታ ለም ቦታ ሆኖ ትንሽ ሰዎች የሰፈሩበት ቦታ ነው። እነዚያን ትንሽ ሰዎች ማጽዳት ለትግራይ ሰፋሪ ቦታ ማስለቀቅ ነው፣ ማግኘት ነው። እና ያ በትክክል መሬት ላይ እስካሁን በአሁኑ ሰዓት ድረስ እየተካሄደ ነው። አሁን ቅርብ ቀን በዚህ ሰሞን ሁሉ እየተካሄደ ነው። አሁን በቤኒሻንጉልና በጋምቤላ ላይ እና ትግራይ እየሄደ እየሰፈረበት ነው። እና ታላቋ ትግራይ ለመመስረት የሚደረግ ነው ይሆናል። ይሄ ደግሞ እኛ ተነስተን ወይም ኢትዮጵያውያን ተነስተው ይሄን ነገር ገብቷቸው ሳይከፋፈሉ እገሌ እገሌ ሳይሉ ይሄ ተንኮላቸው ይሄ መሰሪነታቸው ገብቷቸው በአንድ ላይ ካልመከቱት በስተቀር በተናጠል እያደረገ ታላቋን ትግራይ መስርቶ ኢትዮጵያን ማፈራረስ ነው። ከኦጋዴን ጋር የሚደረገውን መሞካሞክ ተመልከቱት። ያን ሶላ መጋፈፍ ተመልከቱት። ምን ይያለ ነው ይሄ ኦጋዴን ያስቀምጡት ሰው? ትግራይ ከተገነጠለች እኛ ምን እንገነጠላለን ተብሎ በዚያ በኩል ትገር አንድ ነገር ላስጨብጣችሁ እዚህ ላይ ቀይ ገዥዎች ሲመጡ ጣሊያኖችም እንግሊዞችም ሲመጡ ኢትዮጵያን ከባህር በር ማራቅ ነው የፈለጉት። የአሰብ ድረስ ኤርትራ አሰብ ድረስ ወደታች አሞጥሙጣ በመጣቷን ስዕሉ ይምጣባችሁ ኢትዮጵያ ካርታ። ከዛ ፈረንሳይ ጅቡቲን ስትወስድ በዛ በኩል አራቀቻት ኢትዮጵያን እንደገና ከውሃው። ከዛ ቀጥሎ ሚደል ከጅቡቲ ቀጥሎ ደግሞ ዘይላ በኩል የነበረ ደሞጫ እንግሊዝ በኦጋዴ በሶማሌ በሰሜን ሶማሌ እንትን አርጋ ወሰደችው። ኢትዮጵያ የባህር በር መግቢያ ተቆለፈ። ልክ እንደዛ ልክ የቅኝ ገዢዎቹን መርህ በመከተል ድሮም ወያኔ የቅኝ ገዢዎቹን ትር እየተከተለ ነው የመጣው። በምዕራብ በኩል ከላይ አማራው ከታች ኦሮሞው ወደ ውጭ እንዳይገናኙ ቤኒሻንጉል እና ማነው ጋምቤላ ብሎ ከለለ። አሁን ደግሞ እነሱ መሬቶች እሱ ወስዶ ኢትዮጵያ ወይ ደግሞ ኢትዮጵያዊ ሌላ ጎሳ ከሱዳን ጋር እንዳይገናኝ በምዕራብ በኩል ትግራይ ሊያቀፈው ነው ሊያጥረው ነው። በዚህኛው በኩል ደግሞ ለጊዜው የቀረው አፋር ነው። አፋርን በጉልበቱ ይዘዋል። አፋርን ይዛል። አሰብን ከኤርትራ ይነጥቃል። ከዛ ይወርዳል። አፋር ከነጠቀ ከሶማሌ ጋር ከኦጋዴን ጋር አሁን የሚደረገውን አድርጎ በዚህኛውም በኩል ትግራይ ነው የሚያቀፈን መልሶ አንቆ ከመሀል አስገብቶ ነው የሚዘከ ከተረፍንም እንግዲህ አለዛ እርስ በርስ ተባልተን ትንለታለን ሁሉን ማጥረት ራሱ ይይዛል ማለት ነው።
አቶ አገኘው ይሄንን በጣም አጥንት የሚነካ አስደንጋጭ ግን ከሪያሊቲ ቤዝድ የሆነ ከነገሩን በዚያውን ጭንቅላቴ ላይ የመጣው እንዴት አርጎ ነው የኢትዮጵያ አያት ቅድመ አያቶቻችን አንድነታቸውን ጠብቆ በመርዝ ጭስ ሊያጠፋቸው የመጣውን ኃይል ሊቋቋሙ የቻሉት? ባጭሩ እስቲ ስለ አድዋ የኢትዮጵያኖች አንድነትና እስከዛሬችን የምንወዳትን አገር ለኛ ለማትረፍ መታገል እስቲ አንድ ይበሉን። ካሁኑ ጋራ ሲያስተያዩት
የኢትዮጵያ ሕዝብ የሚያስተባብረው ከተገኘ የሚተባበር ለሀገሩ ቀናይ የሆነ ሕዝብ ነው። ያኔ በጣም ቀና የሆኑ መሪ አጼ ምኒልክን ስላገኘ እንደውም አጼ ምኒልክ ተለያይተው የነበሩትን የደቡቡንና የደቡብ ምዕራቡን ክፍለ ሀገራት አንድ ላይ ያመጡበት ገና አጭር ጊዜ ነው የነበረው የአድዋ ጦርነት ሲመጣ። ግን በጣም ብልህ ሰው በመሆናቸው አካባቢው ሰው በራሱ እንዲመራ መብቱን ፈቅደው አባትየው አምጾ እንኳን ወይም ወንድምየው አምጾ እሱን ሲያስገብሩት በውጊያ ሲያስገብሩት የሚሾሙት የራሱን ሰው እዛው ወይ ልጁን ወይ ወንድሙን ሹመው ነው እንትን የሚሉት። እና አያያዙን የሚችሉበት ሰው ነበሩ። ለኢትዮጵያ አንድነት በጣም ቀናይና ደግ ሰው በመሆናቸው ህዝቡን አንድ አድርገው ማምጣት ችለዋል። በዚህ አጭር ጊዜ እንኳን ተለያይቶ ለብዙ ጊዜ ቆይቷል በተለያየ ምክንያት። እሱ ሌላ ሰፊ ታሪክ ነው እንጂ አጼ ምኒልክ አይደለም ኢትዮጵያን የፈጠሯት። ይሄ ብዥታ በአሁን ሰዓት እየሰፋ ስለሆነ ኢትዮጵያ ህዝብ ሊያውቀው ይገባል። ከአጼ ምኒልክ በፊት ኢትዮጵያ ማለት በ16ኛው እና 17ኛው 18ኛው መቶ ክፍለ ዘመን ችግር መጥቶ በዚህ በኦሮሞ ወረራ እና በግራኝ ወረራ ጊዜ ቫይስ ቨርሳ ነው። በግድ ግራኝ ወረራ ነው የሚቀድመው ከዛ የኦሮሞ። በእነዚህ ምክንያት ተከፈለ እንጂ ከዛ በፊት ኢትዮጵያ እስከ ህንድ ውቅያኖስ ድረስ ነበረ ግዛቷ። አጼ ዳዊት አጼ ዘርፈ ድንግል እነዚህ ሁሉ ኢትዮጵያን አንድ አድርገው ይገዙ የነበረበት ጊዜ ነው። ከአክሱማያ ጊዜም ብሆኑ ሲሰፋና ሲጠብ የኖረ ነው። ኢትዮጵያ ጎበዝ መሪ ሲኖራት ይሰፋል፣ ደከም ያለ መሪ ሲኖር ይንትር ያለ እና አጼ ምኒልክ አባቶቻቸው አንዳርገው የገዛቸው የነበረው ኢትዮጵያ ነው መልሶ ሪዩናይትድ ያደረጉት መልሶ ያገናኙትና ሳቸው ባጭር ጊዜ ውስጥ እንደዚህ አክለተ ለተወሰነ 200 እና 300 አመት መላእክት የነበረውን አምጥተው አንድ ካደረጉት በኋላ በአጋጣሚ ወዲያው ይሄ ችግር ሲመጣ ሰውዬው ጎበዝ በመሆናቸው ሁሉን አስተባብረው የማስተባበር ችሎታ ስላላቸው ወደ አድዋ ይዘው ዘምተዋል። ያ የአድዋ ጦርነት የአንድ ብሔረሰብ ጦርነት አይደለም፣ የሁሉም ብሔረሰብ ወይ ደግሞ ሁሉም ግነገድ የተሳተፈበት ጦርነት ነው። ያልሄዱ አንዳንድ አካባቢዎች ክፍለ ሀገሮች ሊኖሩ ይችላሉ፣ ታዘው ነው ያልሄዱት። ይሄ ሚስአንደርስታንድ መደረግ የለበትም። ለምሳሌ ወለጋ አልተዋጋም፣ ጅማ አልተዋጋም፣ የጅልም ጅማ ሊባል ይችላል ወይ ሊባቡር አገሬን ጠብቁ ከሄዱ በኋላ አገሬን ጠብቁ ዳሩ ዛ አካባቢ እንግሊዝም እየመጣና ያሰግረ ሰው ላይ ጠብቁ ተብለው ነው የተመለሱት። ሌላው ይመሃለው አገር ሄዷል፣ አሪ ካርሲም ሄዷል። ከሐረር ድረስ ስንት ወር ተጉዘው ነው የሄዱት? ይሄ ሁሉ
የጉዞውን ነገር ካነሱት አይቀር አቶ አገኘው በዚህ ጦርነት አድዋ ከመጣው በተጨማሪ በዚህ የስድስት ወር ነው የፈጀው ነው የሚባለው ጉዞ ማአት አያት ቅድማያቶቻችን በጉዞ ላይ ሁሉ አልቀዋል ይባላልና ይሄ አድዋ ብዙ የተከፈለበት ነው። እስቲ አንድ 5 ደቂቃ አለችኝና እቺን እስቲ ይነካኩትና እናጠቃል።
ይሄ በጣም ጥሩ። ይሄና ሁሉም የተሳተፈበት ነው። ከላይ ነው አመራሩ ትክክል ከሆነ ለአንድነት ቀናይ የሆነ አመራር ካለ ይመጣል የኢትዮጵያ ህዝብ። አሁን ግን ያለብን ችግሩ ምንድነው? ከላይ ነው መበተን የሚፈልግ ነው። ከጥም ቢያለክ ስነሳ ሀገሪቱ ማጥፋት የሚፈልግ ኃይል በመሆኑ ይሄን አሁን ችግር አለብን። ያኔ ግን አስተባብረው ይሄን በአለም ላይ የዓለምን ታሪክ ወይም ደግሞ የዓለምን አመለካከት ገልብጦ በራሱ ያቆመ ድል ነው የሆነው። በፊት የነበረው እምነት ምንድነው? ጥቁር የተፈጠረው ለመገዛት ነው፣ ነጭ ደግሞ የተፈጠረው ለመግዛት ነው ተብሎ ነበር። አይ ዓለም የሚያምነው ወድኛን አይጨምርም ኢትዮጵያውያንን ግን ይሄንን አጉል አስተሳሰብ ይሄን ያልሆነ አስተሳሰብ ሰብሮ ዓለምን የዓለምን አስተሳሰብ በአዲስ መልኩ እንዲመለከት ያደረገው የአድዋው ድል ነው። የአድዋው ድል እንዳልኩት ቀደም ያንድ በረሰብ አይደለም፣ የኢትዮጵያ ብቻም አይደለም፣ የአፍሪካም ብቻም አይደለም፣ የመላው የጥቁር ህዝብ ድል እንዲሆን ያደረጉት አያቶቻችን ናቸው። የዛሬ ኢትዮጵያ ውስጥ ያለው ማንኛውም በረሰብ አያት ቅድመ አያቶቹ ናቸው። ይሄን ድል ያመጡት በማን አማካይነት? በብልሁ አስተባብሮ በመያዝ በሚችለው በምኒልክ መሪነት በእህቶቻችን በነጣይቱና በተከታዮቻችን በሁሉም ሴቶች እና ሁላችንም ድል ነው ይሄ ድል። ጣሊያን ታጥቃ ነበር የመጣችው፣ ምን ይልክም አላነሰም። ህዝቡን አስተባብሮ ከመቶ እስከ መቶ 20 ሺህ የሚደርስ ሰራዊት ወስዶ አጓጉዞ በመንገድ ላይ ያሁን አንድን ወዝ ይላል ጸሐፊ ትእዛዝ ገብረስላሴ፣ አንድን ወዝ ከመሬቱ ክፋት የተነሳ 28 ጊዜ ተሻገር ነው ይላል። ልብ አድርጎ መንገዱ እንዴት አስቸጋሪ እንደሆነ እና ከሐረር ጀምሮ የራሱን ስንቅ ጭኖ መሳሪያ ጭኖ ተሸክሞ ተጓጉዞ ሄዶ ተዋግቶ ያን ያክል ጊዜ ጠብቆ ደግሞ ምሽጉስ ላለማለቅ የመጨረሻው አድዋ ላይ ነው። አምባላጌ ላይ በጣም ምሽጉስ ብዙ ሰው አልቆብናል። እንትንም እንዳየሱስም መቀሌ እንደዚሁ። ግን በብልሆቹ መሪዎች አማካይነት በነጣይቱ ምንጩን በመያዝ በውሃ ጥም እንዲፈታ ተደርጎ ከዚያ መጨረሻ ላይ አድዋ ላይም ከምሽጉ እንዲወጣና ሜዳ ላይ እንዲገኘው ተደርጎ እያባረሩ ነው። ሁለት ጀነራል ገለው አንድ ጀነራል ማርከው ሌሎቹን አባረው እና ገለው ወደ 2000 የሚሆኑ የምርኮኛ ነጭ ምርኮኛ ማርከው ለመጀመሪያ ጊዜ በዓለም ላይ የጥቁር ዘር የነጭን ዘር ወሳኝ በሆነ መልኩ ይሄ ቃል ሊሰመርበት ከበ ወሳኝ በሆነ መልኩ ዙሉ ውስጥ ተሸንፈዋል። እንግሊዞች ግን ወሳኝ በሆነ መልኩ አንተ በልተው ተይዘዋል። የኛ ግን ወሳኝ በሆነ መልኩ ንጻነታችንን ያወጅንበት ጥቁር ነጭን ማሽነፍ እንዲችል ያደረግንበት ለሌላው ቅኝ ተገዢ ሁሉ አራያ የሆንንበት ድል የተገኘው በብልሁ አስተባ በብልሁና ማስተባበር በሚችለው የህዝብ ፍቅር ባለው የምኒልክና በሱ ተከታዮች ነውና በሁሉም ኢትዮጵያዊ በሁሉም አያት ቅድመ አያቶቻችን የተገኘ ድል ነውና ይህ ድል ሁልጊዜም ልናከብረው የሚገባ ልንኮራበት የሚገባ ድላችን ነው። የማንም አይደለም፣ የሁሉም ኢትዮጵያዊ ነው። የኢትዮጵያዊ ብቻ አይደለም፣ የሁሉም አፍሪካዊ ነው። የአፍሪካዊ ብቻ አይደለም፣ የሁሉም ጥቁር ህዝብ ድል ነው ይሄ ድል።
አቶ አገኘው ከመሰናበታችን በፊት የድንበሩን ጉዳይ በተመለከተ ይሄ ትውልድ ምን ማድረግ አለበት? ሁለት ደቂቃ አለኝ።
የድንበሩን ጉዳይ በተመለከተ ወያኔ ድንበር ብቻ አይደለም ብያቸዋለሁ። አንደኛ ድንበሩ የሚፈልገውም ለራሱ ነው። ድንበር ብቻ አይደለም ኢትዮጵያን ለማፍረስ የተነሳ ድርጅት ነው። እንዳንሳሳት መንግስት አድርገን ወያኔን መሳል የለብን ነው። መንግስት አይደለም። መንግስት ቢሆን ኖሮ ሀገር የምትኖርበትን ህዝብ የሚኖርበትን ነበር ባሚሮ ውስጥ መጸነስ ያለበት መድከም ያለበት ምን ላርግ ህዝብ ሀገር እንድሰፋ ሀገሬ ባለችበት ህዝብ ዩናይትድ እንዲሆን ነበር ማለት። ይሄ ግን እንዴት አድርጌ ላባላ እንዴት አድርጌ ላፈራርስ እንዴት አድርጌ የሪያሴን ጎሳ ብቻ ልጥቀም የሚል ሰይጣናዊ የሆነ እንትን ነው ድርጅት ነው። እና መንግስት አለኝ ብሎ ማመን የለበትም። ስለዚህ ተባብሮ ይህንን መንግስት ለማንሳት ያለበት ለማንሳት የሚደረገው ትግል ላይ ርብር ማድረግ አለበት። ማንኛውንም እንትን ይበል ይህንን መንግስት አስነስቶ ከቱም ለሀገር ስለማይጠቅም ከቱም ለህዝብ ስለማይጠቅም አንድ ቀን ባደረ ቁጥር የበለጠ እያባላ የበለጠ ኢትዮጵያ የምጠፋበትን መንገድ እየቀረጸ እየተለመ የሚሄድ ስለሆነ ይህን መንገድ ይህ መንግስት ተብዬ የሚወገድበትን መንገድ ያለማሰልስ ጥረት ማድረግ አለበት። መተኛት የለበትም ይሄ ትውልድ። አባቶቹ ቅድም አያይዘው አባቶቹና እናቶቹ በራሳቸው ስንቅ በባዶ እግራቸው ጫማ ሳይኖራቸው ስንት ቀን ተጉዘው ያውም ደግሞ በዛን ሰዓት በጣም ክፉ ቀን የሚባል ትልቅ ረሃብ የነበረበት ጊዜ ነው ካድዋ በፊት ያን ሁሉ ተቋቁመው እንደዛሬው ጂኦግራፊና ሂስትሪ ምናምን ሳይማሩ ከተጥሪ ስለተጣራላቸው ብቻ ንግግሩ በራሳቸው ተመጃው ወይ ደባዶ እጃቸውን ቢሄዱም አሉ። አንዱ ሲወድቅ አንዱ ያነሳ የተዋጋበት በዱላና በጎራዴ የተዋጋበት ነው። የነሱ ልጆችና የልጅ ልጆች ከሆን የነሱ ስፕሪት እኛ ጋር ሊመጣ ይገባል። እና አሁን ይሄ እነሱ የገነባት እንዲህ አድርገው የገነባት ነገር እያጠፋብን ስለሆነ ይሄ መዘሪ ድርጅት ይሄን ድርጅት ለማስነሳት ጥረት ማድረግ አለብን። ይሄ እስካለ ድረስ ኢትዮጵያ ተጣፋለች። I'm sorry to say this ወያኔ እስካለ ድረስ ኢትዮጵያ ተጣፋለች።
አቶ አገኘው እርሶ የሚሉትን የሚያጠናክረው አንድ የነሱ ሰው የጸጥታ ኃላፊ ነው መሰለኝ አቶ ጌታቸው ነው የሚባለው በሚዲያ ላይ ቀርቦ ያን ጊዜ አማራው ኦሮሞው ደምደሜ ነው ኦሮሞው ያማራው ደምደሜ ነው ባለ ጊዜ በብስጭት በሚዲያ ላይ ቀርቦ 25 አመት የለፋንበት እነዚህ ሰዎች እንዲለያዩ የታገልንበት ከንቱ ነው የሆነው ስራችን ውጤት አልባ ሆነ ብሎ በአደባባይ የተናገረበት ነው። ጌታዬ ሰፋ ያለ ጊዜ ለርሶ ለመስጠት ሁሉ ጊዜ ፍላጎት አለን። እንደዚሁ አንድ ቀን እንደሚሰጡን ባለሙሉ ተስፋንን እጅግ በጣም እናመሰግናለን። ፈጣሪ እድሜና ጸጋ ይስጥዎት ጤና ይስጥልኝ።
ተናስልኝ እኔም አመሰግናለሁ ጌታዬ ተናውኑ።
አድማጮቻችን እንዲያ ያያለን የለቱን ፕሮግራማችንን ፈጸምን ማለት ነው ወይም መጨረሻው እንት ላይ ደርሰናል።
የጧቱን ፕሮግራም እንግዲህ ተጠናቋል ማለት ነው። እንግዲህ ረጅም አመት የተሰራበት ፕሮግራም ከሚቀጥለው ሳምንት ጀምሮ በከሳት ፕሮግራም እንዲጠብቁን እናሳስባለን።
በዛሬውም የከሳቱ ፕሮግራም አድማጮቻችን እንዲሳተፉ ግሩም እነማን ናቸው የዛሬቹ ቴክኒሽያኖች ይሄንን እንግዲህ እናንተ
በኋላ
እዛ ላይ እናያለን። አድማጮቻችን በዛሬው የመጨረሻው የምንድነው እሱ የሃፒ አወር ፕሮግራማችን ላይ እናንተም እንድትሳተፉ እንጋብዛችኋለን። የሚቀጥለው ሳምንት ማርች 5 መሰለኝ ጀምሮ እንግዲህ ግንኙነታችን 14 ሰዓት ላይ ይሆናል። ጤና ይስጥልን።